የአሜሪካ ድምጽ ሬዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶክሆልም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አድዋ ሀገራችንን አባቶቻችንና እናቶቻችን አጥንታቸውን ከስክሰው እና አደማቸውን አፍሰው ለልናን አስጠብቀው ያቆዩልን ባልደፈር ባይነትና ባንድነት ስሜት ዛሬ ላይ ጥቁር ህዝብ ሁላ በቁራት ቀና እንዲል ለነፍሳቸው ሳይሳሱ ተሰውተው እዚህ ደርሰናል። አድዋ ደምቀን መታያጌጣችን ነው፣ እንኮራበታለን። ምንም እንኳን ዛሬ ታሪክን ባልመረመሩ ማንነታቸውን በቁጡ በማያውቁ ነገር ግን የፖለቲካ አዋቂ ነን ባዮች ያንድነታችን አርማ የጥቁር ህዝቦች ኩራት ሆኖ የምንዘክረውን በዓላችንን መሰረት የሌላቸው ጉድፎችን በመንቀስ አልፎም በአንድነት ያመጣነው ድል ላይ የልዩነት መርዛቸውን በማንሰራፋት ድላችንን ለማጠሸት ይዳክራሉ። እኛ ግን ኩራታችን ነው እንዘክረዋለን። አድዋችንን ያለምዬ ምኒልክና ያለእቴጌ ጣይቱ ማሰብ ሙሽራ በሌለበት ሰርግ እንደማሰብ ይቆጠራል። አንዳንድ ሊቅነን ባዮች አመለካከትም ይሄ ነው። በሚዬ ቦታ ያለ ግብራቸው ሌላ ታሪክ አስገብተው ዛሬ ለገባንበት የተሰበተበ ልዩነት ዳርገውናል። ይሄም በጉል ለሚታይቀውስ ዳርጎናል። እኛ ግን የተከፈለልንን መስዋዕትነት ዘርን ያልመረጠ ማንነትን ያልነቀሰ ነውና የዚህ ግዙፍ ታሪክ ነጸብራቅ መሆን አለብን። ልንገራችሁ ዛሬ እኛም ሆነ ባለዲስኩሮቹ በእነምዬ ፈንታ ብንሆን ኖሮ ዝንታለም የትውልድ መሳለቂያ ማፈሪያ በሆነን ነበር። በአድዋ ድል ቀና ብለናል። ወንድማማችነታችን መተጋገዛችንን እናስብ፣ ታሪካችንን እንወቅ። አሁን ያለንበት ሁኔታና ያለንጋባት እንደ ጤዛ ነው። ስለፍቅር سنፋቀር ይተናል። ዘላለም ያደዋድልን ባልና ከብራለን። ትውልድም ይዘክረው ዘንድ ይሁን። እንኳን ለ125ኛው ዝክረድል አረደሳችሁ አድዋ።
በድጋሚ ጤና ይስጥልን ይያልን ውድ አድማጮቻችንን እንኳን ለ125ኛው የአድዋ በዓል ድል በዓል በሰላም በጤና አደረሳችሁ እንላለን። እንግዲህ የአድዋ ትልቁ የኢትዮጵያ ታሪክ ኢትዮጵያን በዓለም ታዋቂ እንድትሆን ያደረጋት የአድዋን ታሪክ ስናወድስ የኢትዮጵያ ድምጽ ሬዲዮም ለዚህ ዓላማ ሲል በዛሬው ዕለት በአብዛኛው ፕሮግራሙ የሚያተኩረው በአድዋ ድል ላይ ይሆናል። በዚህ መሰረት ከጥቂት ደቂቃዎች በኋላ ስለ አድዋ አጼ ምኒልክ ድምጻቸውን ለመጀመሪያ ጊዜ ኢትዮጵያ ውስጥ ተቀርጾ ያሰሙትን ለእናንተ ለማሰማት እንሞክራለን። ምንም እንኳን የድምጹ ጥራት የሚያስደስት ባይሆንም በተቻለ መጠን ድምጻቸውን ራሱ መስማቱ ትልቅ ነገር ነውና እሷን ከቫይበር ላይ ያገኘነው ለእናንተ አድማጮቻችን ከዚህ በመከተል ደግሞ አድዋን በተመለከተ በኢትዮጵያን ሪፖርተር ላይ ተጻፈውን ከጋዜጦቻችን ፕሮግራም ላይ እናቀርበው ታላቁ የአድዋ ድል ሲዘከር የአገር ክብር ማንሰራራት አለበት በሚል የተጻፈ ጽሑፍ እናሰማቸዋለን። የዛሬ 125 ዓመት የአውሮፓ ኮሎኒያሊስቶችና አንገት ኮሎኒያሊስቶችን አንገት ያስደፋ የመላው ዓለም ጥቁር ህዝቦችን አንገት ደግሞ በኩራት ቀና ያደረገ ታሪክ የተሰራው በጀግኖች ኢትዮጵያውያን ወደር የሌለው ተጋድሎ ነበር። ታላቁ የአድዋ ድል ያይበገሬነት ጽናትንና የእናት ሀገር ጥልቅ ፍቅርን ተምሳሌታዊነት ያረጋገጠ የመሰዋዕትነት ውጤት ነው። በዳግማዊ አጼ ምኒልክ መሪነት ከአራቱም ማዕዘናት እንደንብ በመትመም የጣሊያንን ዘመናዊ የጦር መሳሪያዎች የታጠቀ የሰለጠነ ሰራዊት አከርካሪውን የሰበረው ጀግናው የኢትዮጵያ ህዝብ ምንም እንኳን እዚህ ግባ የሚባል ትጥቅ ባይኖረውም ለእናት ሀገሩ በነበረው ወደር የሌለው ፍቅር አንጸባራቂ ታሪክ ሰርቷል። ከምንም ነገር በላይ ኢትዮጵያዊነት የሚባለውን ታላቅ የአንድነቱ ማሰሪያ ገመድ በመታጠቅ ውድ ህይወቱን ሰውቶ ቀኝ ገዢውን ኃይል አንበርክኳል። ይሄ ህያው ታሪክ ከአጥናፍ እስከ አጥናፍ በመናኘት ኢትዮጵያችንን የነጻነት አብሪኮኮቭ አድርጓታል። ጀግኖች አያቶቻችንና ቅድመ አያቶቻችን ከመኖሪያ ቀያቸው እስከ አገር አቀፍ ድረስ በወቅቱ በነበረው ስርዓት እንግላቱ የነበሩ ቢሆንም እንኳን ከሀገር ህልውና በላይ ያስቀደሙት አንዳችም ነገር ባለመኖሩ ለሀገራቸው ባንድነት ተሰልፈው አንጸባራቂ ታሪክ ሰርተው አልፈዋል። ከውስጥ ሽኩቻና ፍልሚያ በላይ ለሆነች ታላቅ ሀገር በፍቅር መስዋዕትነት ከፍለዋል። ታላቁን ያድዋ ድል ስንዘክር ይህንን ህያውና ጥልቅ የሀገር ፍቅር ስሜት መቼም ቢሆን አንረሳው። ኢትዮጵያዊነት የታላቁ ህዝባችን መገለጫ ስለሆነ በታላቁ ያድዋ ድል በአል መታሰቢያ ዋዜማ ላይ ሆነን ይህንን የኢትዮጵያዊነት ግርማ በተለያዩ መግለጫዎች ማውሳት ይገባናል። አገራችን ኢትዮጵያ በመላው ዓለም ክብር ያገኘችው በአድዋ ድል ምክንያት ነው። የቀድሞውን ሊግ ኦፍ ኔሽንስም ሆነ የተባበሩት መንግስታት ድርጅት እንዲሁም ታዋቂ ዓለም አቀፍ ተቋማትን መስራት መሆን የቻለችው በአድዋ ድል ምክንያት ባገኘችው ክብር ነው። አፍሪካውያንም ሆኑ ሌሎች የአርነት ግንባሮች ኢትዮጵያን አሪያ አድርገው ሰንደቅ ዓላማውን የተዋሱት በአድዋ ድል ምክንያት ነው። ለፓን አፍሪካኒዝም እንቅስቃሴ መጀመርና እውን መሆን ምክንያት የሆነው የአድዋ ድል ነው። ኢትዮጵያ የአፍሪካውያን መሰባሰቢያ የሆነው የአፍሪካ ህብረት መቀመጫ የሆነችው በአድዋ ድል ምክንያት ነው። ሌሎች በርካታ ጉዳዮችን መጥቀስ ይቻላል። ይህ ጥልቅ ኢትዮጵያዊነት የፈጠረው ታላቁ የአድዋ ድል ሲዘከር ኢትዮጵያዊነትን ምን ያህል ትልቅ ዋጋ የተከፈለበት እንደሆነ መገንዘብ ይቻላል። ጀግናው፣ ጨዋው፣ አስተዋዩና አይበግሬው ህዝባችን ኢትዮጵያዊነት ሲገነባ ይኖረው ደሙን አፍስሶ አጥንቱን ከስክሶ ነው። ይህንን የመሰለ የአገር ፍቅር ስሜት ነው ኢትዮጵያ አገራችንን ቅኝ ያልተገዛች የነጻነት ተምሳሌት ያደረጋት። ይህ ተረት ሳይሆን በደም የደመቀ ታሪክ ነው። ሰው ተፈጥሮበታል ከደምና ያስተጋባ የጀግንነት ታሪክ ሲዘከር የዚህ ዘመን ትውልድ ልምድና ትምህርት መቅሰም አለበት። በተለይ ሁሉም የኢትዮጵያ ፖለቲካ ፓርቲዎች የሀገር ጉዳይ ያገባናል የሚሉ ግለሰቦችም ሆነ ቡድኖች በተለያዩ መስኮች የተሰማሩ ዜጎች ወዘተ ወሳኝ በሆኑ አገራዊ ጉዳዮች ላይ ስላላቸው እይታ መነጋገር ተገቢ ነው። አገር ከምንም ነገር በላይ በመሆኗና ለዚህም ሲባል ውድ ልጆቿ የህይወትና የአካል መስዋዕትነት ሲከፍሉ መኖራቸው የታወቀ ነው። ለዚህ ደግሞ አስተዋይነትና የጨዋነት ጸጋ ባለቤት የሆነው የኢትዮጵያ ህዝብ ምስክር ነው። አሁን ባልበሰለ የፖለቲካ አተያይ ምክንያት የሚፈጠሩ ዝግቦችና ውዥንብሮች አገሪቱን መልህቅ እንደሌላት መርከብ ስንጧት የምናየው ስክነትና ለአገር ማሰብ በመጥፋቱ ነው። የኢትዮጵያዊነት ታላቁ ምስል እየጠፋ በመንደርተኝነትና መቧደንና መጠፋፋት ውስጥ የተገባው ለሰከነና ለጨዋነት ለተላበሰ የፖለቲካ ግንኙነት ዕውቅና በመነፈጉ ነው። ከአገር በላይ ግላዊና ቡናዊ ጥቅም እየበለጠ ኢትዮጵያዊነት እንዲበደበዝዝ በመደረጉ ነው። ኢትዮጵያዊ ብሔርተኝነት በዓለም አደባባይ ያላኮራና አንጸባራቂ ታሪክ ያልሰራ ይመስል በዚህ ዘመን ብሔር ተኮር ግጭት መቀስቀሱ ያሳፍራል። ኢትዮጵያውያን ተሰባስበው ተፋቅረውና ተዋልደው በኖሩባት ታሪካዊ ሀገር ውስጥ ጠባብነት አገር ያስከፋፍስ ድረስ መቀንቀኑ ያሳምማል። ኢትዮጵያ አሁን በወሳኝ ታሪካዊ የሽግግር ወቅት ላይ ትገኛለች። ይህንን ታላቅና ታሪካዊ ወቅት በብልሃትና በኃላፊነት መንገድ በመምራት አንጸባራቂ ውጤት ለማስመዝገብ ከስሜታዊነት ይልቅ ምክንያታዊነት ያስፈልጋል። ይህ ታሪካዊ የሽግግር ወቅት በመላ ኢትዮጵያን ሁለገብ ተሳትፎ ወደፊት መራመድ አለበት። ለዚህ ሽግግር የተቃና እርምጃ ደግሞ የብሔር፣ የቋንቋ፣ የእምነት፣ የፖለቲካ አቋምና የመሳሰሉት ልዩነቶች ጠበው ለብሔራዊ ጉዳዮች የጋራ ራዕይ ሊኖር የግድ ይላል። በስግብግብነትና ከመጠን ባለፈ ራስ ወዳድነት ይህንን መልካም አጋጣሚ ማበላሸትና ማጨናገፍ አይገባም። ለነጻነት፣ ለእኩልነትና ለፍትህ የሚደረግ ሽግግር ለኢትዮጵያ ራዕይ በሌላቸው እንዳይጨናገፍ በአንድነት መቆም ተገቢ ነው። ይህ የሽግግር ወቅት በተለያዩ ምክንያቶች ችግር ሲገጥመው ወይም ተስፋ የሚያስቆርጥ ነገር ሲያጋጥም እንደ ጲላጦስ እጅን እየታጠቡ ጣትን ወደ ሌሎች ከመቀሰር ችግርን የጋራ አድርጎ መፍትሄ መፈለግ የዜግነት ግዴታ መወጣት ይገባል። ሽግግሩ በምርጫው አማካይነት በስኬት ተጠናቆ በነጻነትና በእኩልነት መኖር የሚቻለው እንደ አየር ጸባይ የሚለዋወጥ ወይ በሚለዋወጥ ወላዋይ አቋም ሳይሆን ስህተት ሲፈጸም በመወቃቀስና የማስተካከያ ሐሳብ በማቅረብ ጭምር ነው። ሁሉም ነገር ጽንፍ ያስያዙ ለጭቅጭቅና ለግጭት የሚዳረጉ ችግሮችን ከመኮልኮል ወይም እንደነገረኛ ሰው ስህተት ብቻ ከማነፍነፍ ይልቅ የመፍትሄ አካል ሆኖ ለውጤታማነት መታገል ያስከብራል። ኢትዮጵያ አሁን የምትፈልገው እንደ አድዋ ጀግኖች ከፊት ረድፍ ተሰልፈው የሚታገሉላትን እንጂ ወሬ ላይ ተጥለው የአሉባልታ መርዝ እየረጩ የሚያመሳክሏትን አይደለም። ኢትዮጵያ የሕግ የበላይነት የሰፈነበት ዲሞክራሲያዊ ስርዓት እንድትገነባ የሚመኝ እያንዳንዱ ኢትዮጵያዊ የግልና የቡድን ጥቅም ከሀገር በላይ እንዳይሆን መታገል አለበት። በዚህ ዘመን አገር እያመሱ ያሉ ግለሰቦችና ቡድኖች ዋና ችግራቸው ከሀገር በላይ እንዲሁም ማለታቸው ነው። የሀገር ክብርና ታሪክ ምንም የማይመስላቸው ሌላው ቀርቶ የዓለም ጥቁሮች መመኪያ የሆነውን ታላቁን የአድዋ ድል ጭምር ያንቋሽሻሉ። ለሀገር ክብርና ታሪክ ደንታ ቢስ የሆኑ ግለሰቦችና ስብስቦች የአገርን ራዕይ ከማጨናገፍ ወደ ኋላ አይሉም። ኢትዮጵያ ለዘመናት መጫወቻ ካደረጋት አምባገነንነት ወደ ዲሞክራሲ ለመሸጋገር ያስችላታል የተባለው ምርጫ ለማካሄድ ሲዘጋጅ በየቦታው ግጭት በማስነሳት የንጹሃንን ህይወት መቅጠፍ፣ የሀገር አንጡራ ሀብት ማውደም፣ ዜጎችን ከቀያቸው ማፈናቀልና በአጠቃላይ አገርን ተስፋ ቢስ ማድረግ መወገዝ አለበት። ለሀገር ደንታ የሌላቸው ስግብግቦችና ያቋራጭ ስልጣን ፈላጊዎች ህዝቡን እርስ በርስ እያጋጩ አገር እንዲያተራምሱ መፍቀድ አይገባም። ሁሉም የፖለቲካ ኃይሎች በህግ አደብ ገዝተው በመፎካከር አገርን ወደ ታላቅነት መመለስ ታሪካዊ ግዴታ አለባቸው። ለዚህ ደግሞ የኢትዮጵያ ህዝብ ከዳር እስከ ዳር በአንድነት መቆም ይኖርበታል። የአድዋ ጀግኖች በመስዋዕትነታቸው ያስተማሩት ይህንን ታላቅ ኃላፊነት ጭምር ነው። ኢትዮጵያዊነት የሚጎለብተው ከስልጣን በላይ ሀገር እንደምትቀድም ማስተማመኛ ሲገኝ ነው። በአፍ ከሚናገረው በላይ ለህዝብ ሲታሰብ ነው። ይቅርታ ደግመዋለሁ። በአፍ ከሚነገረው በላይ ለህዝብ ሲታሰብ ነው። በሰከነ መንፈስ ለመነጋገርና ለመደራደር መቀራረብ መፍጠር ሲቻል ነው። ህዝብን በአግባቡ በማዳመጥ ምላሽ ለመስጠት ተነሳሽነት ሲኖር ነው። ከኋላ ቀርና አሮጌ አስተሳሰቦች በመላቀቅ የዘመኑን ትውልድ ፍላጎቶች የሚወክሉ ውሳኔዎችን ማስተላለፍ ሲቻል ነው። ታላቁን የአድዋ ድል ተምሳላዊነት በማረጋገጥ ድሉን ከምንም ነገር በላይ በመዘከር ነው። ይሄ ታሪካዊና አንጸባራቂ ድል ከትውልድ ወደ ትውልድ እንዲተላለፍ ቁርጠኝነት በመፍጠር ነው። ይህንን ማድረግ የሚቻለው ደግሞ ለኢትዮጵያዊነት ትልቁ ምስል ከፍተኛ አክብሮት በመስጠት ነው። በተለያዩ ጊዜያት የሚያጋጥሙ ችግሮችን ለመስተካከል የሚያስችሉ አስተማማኝ የጋራ መፍትሄዎች መገኘት የሚችሉት በዚህ መንፈስ ማሰብና መግባባት ሲቻል ብቻ ነው። ኢትዮጵያዊነት ሲፈልጉ የሚለብሱት ሳይፈልጉ የሚያወልቁት ሸማ ሳይሆን ትውልዶች መስዋዕትነት የከፈሉለት ሕያው አገራዊ መገለጫ ነው። ይህንን ታላቅ እሴት ማስቀጠል የሚቻለው ደግሞ በጥልቅ የአገር ፍቅር ስሜት ነው። በታላቁ የአድዋ ድልም ሆነ በተለያዩ አውደ ግንባሮች ጀግኖቹ ኢትዮጵያውያን ሕይወታቸውን ሲገብሩና አጥንታቸውን ሲከሰክሱ የኖሩት ለውዲቱ ሀገራቸው በነበራቸው ወደር የሌለው ፍቅር ነው። ታላቁ የአድዋ ድል ሲዘከር የአገር ክብር ማንሰራራት ያለበት በዚህ ምክንያት ነው።
ዛሬ የ125ኛው የአድዋ ድል በዓል ምክንያት በማድረግ ለየት ያለ የአድዋ ድል ታሪኮች ያነሳን ምን ወያይበት የተለያዩ ድምጾችን እናሰማበት እንዲሁም ሁለት ጽሁፎች ቀደም ብለን አቀርበናል ሁለቱም በአድዋ ዙሪያ የሚያጠነጥሩ ነበሩ በዚሁ በባሉ ዙሪያና የመሳሰሉ ታሪኮችን ያነሳን አጠር ያለ ውይይት ካደረግን በኋላ ወደ ቀጣዩ ፕሮግራሞች እንሄዳለን እንግዲህ 125ኛው አድዋ ድል የተከበረ ነው ከታሪክ አንጻር ከወቅታዊ ሁኔታዎች አንጻርና የአድዋ ድልን አከባበር በአሁን ባለበት ሁኔታ እንዴት ይታያል የሚለውን ትንሽ ውይይት እናረጋለን
ከዛ ቀደም ብዬ ግን ስለ አድዋ አንዳንድ ታላላቅ የዓለም መሪዎች ስለ አጼ ምኒልክ ያሉትን ከተለያዩ ቫይብሮች ያገኙትን ላሰማችሁና ውይይት ውስጥ እንገባለን
መልካም
በተከታተስማማችሁ የቀድሞው የአሜሪካ ፕሬዝዳንት ጆን ኤፍ ኬኔዲ በምድር ላይ ጀግና ጥራ ብትሉኝ ቀድም የምጠራው ንጉስ ምኒልክን ነው ደርባባና ደፋር ነበሩ የነጭ ቅኝ ገዥን በአፍሪካ ምድር ያንበረከኩ ቆራጥ ሰው ኢትዮጵያን ቆራጥ ሰው ኢትዮጵያን ጀግንነታቸው የመነጨው ከሌላ ሚስጥር አይደለም ከንጉስ ምኒልክ ነው ለዚህም አሜሪካ አገሬ አሜሪካ በክብር እዚህ ድረስ ታሪካቸውን በሙዚየም አስቀምጣላችኋለች በማለት ገልጸዋቸው ነበር የፈረንሳዩ የቀድሞ መሪ ዣክ ሺራክ የታለ ጀግና ለዛውም በአፍሪካ ምድር ከንጉስ ምኒልክ በላይ ሲሉ በጥያቄ መልክ ማንንም ተወዳዳሪ እንደሌላቸው አስቀምጠው ነበር። የሊቢያው መሪ ጋዳፊ ከመኖሪያ ሰገነታቸው ባንዱ ክፍል የንጉስ ምኒልክ ፎቶ ነበር ከስሩም ታላቁ ሰው ይል ነበር። በመላው የአፍሪካ ሀገራት የርሳቸው ታሪክ ለነጻነት ትልቅ የመንፈስ መነቃቂያ ነበር።
በዚህ ጽሑፍ እንግዲህ ወደ ውይይታችን ነው መንገባው እንዲያውም ምናተኩረው ስለ ምኒልክ የውጭ ዓለም እንዲሁም ኢትዮጵያኖች አሁን ላይ ያሉ ፖለቲከኞች ስለ አድዋም ስለ ምኒልክ ያላቸውን አመለካከት ሌሎቹ ሲያከብሩት እኛ ምናንቋሽሽበት ወይም ደግሞ እንደ ኩራት የሚጠቀሙ በብዛት የአፍሪካ የጥቁር ህዝቦች ይያሉ በሀገራችን በወቅታዊ ሁኔታ ግን እስቲ አድዋ እንዴት የተከበረ ነው የሚል ይታለ ዮናስ
እሺ አመሰግናለሁ በተለይ ቢናምም አህመድም ለመግቢያ ቢሆን ባቀረፋችሁ ጽሑፍ ማለት ነው እንግዲህ የአድዋ ድልን ስንመለከት በተለይ ምዕራባውያን አውሮፓውያን በበርሊን ስምምነት አፍሪካን ለመቀራመት ባደረጉት ስምምነት መሰረት የኢጣሊያ ጦር በርካታ የጦር መሳሪያዎችን ዘመናዊ ጦር መሳሪያዎችን ወደ ኢትዮጵያ ወረራ ፈጽሞ ነበር ከዛሬ 125 ዓመት በፊት ማለት ነው። በተለይ የኢትዮጵያ የአጼ ምኒልክ ሰራዊት ደግሞ ለዚህ አጸፋሚውን በክተቷጁ ለሰራዊቱ ወይም ደግሞ ለህዝቡ ጥሪ በማቅረብ አድዋ ላይ ዘምቶ እኛም ኢትዮጵያውያንም ብሎም አፍሪካውያንም አጠቃላይ ለተለለ ነጻነት የሚታገሉ ግለሰቦችም የሚኮሩበት ትልቅ ታሪክ አስመዝግበናል ማለት ይቻላል። የአድዋ ድል እንዳልኩት ለኛ ብቻ ሳይሆን ለነጻነት የሚታገሉ መላው ለምሳሌ ነጻነት የሚካድሩ ሰዎችን በመለከት በአለም ላይ ማርቲን ሉተር ኪንግ ማንሳት እንችላለን ከዛም ሌሎችም የነሱም ድል አርጎ ማየት ይቻላል። እንዳላችሁት እንግዲህ አሁን በተለይ በአሁን ሰዓት በዛ ደረጃ ያከብርነው ወይ በዛ ደረጃ የሚፈልገውን ክብር ሰጠ ነው ያከብርነው ማለት አይቻልም። ለምሳሌ እዚ በተለይ አውሮፓውያን ምዕራባውያን ያንዳንዱን ባህላቸውን ያንዳንዱን ትንሿን ነገር በጣም አጉልተው አግዝፈው ከትምርት ካሊኩረማቸው ጀምሮ በተለይ በሚነገሩበት ጊዜ ላይ ያለው እኛ ግን በዛ ደረጃ ለትኩረት ሰጥተነው ያከብርነው አይደለም ማለት ይችላል። ይህ ችግር በተለይ በጊዜው ወደ ጊዜ ያለ የመጣ ችግር ነው ማለት ይችላል።
አሁን ምናልባት እዚህ ጋር ስለ ጦርነት ውስጥ እናገር ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በሚለው መጽሐፋቸው ላይ በትልቅ የሀገር ፍቅር ስሜት ይዋጋ የነበረው የኢትዮጵያ ጦር በስልትና በቅንጅትም ከጠላት ልቆ በመገኘቱ ምንም እንኳን ብዙ ሰው ቢያልቅም በጠላት ላይ የማያወላውል ድል ተቀናጀ። እኩለ ቀን ላይ ጦርነቱ አከተመ። የጣሊያን ቀኝ አገዛዝ ህልም አድዋ ሜዳ ላይ ሲቀበር ኢትዮጵያ በነጻነት መኖሯ ተረጋገጠ ብሎ ያስነብባሉ። አህመድ እስቲ ስለ ጦርነቱና ስለ ወቅቱ አከባበሩ
እኔ ከ በጣም የሚያስደስተኝ ወይንም ደግሞ የሚያስደንቀኝ የንግስቲቷ ጀግንነት ነው። ብዙ ያልተጻፈለት አንድ ታሪክ አለ። ምንድነው ጣሊያኖች መሽገው በኃይል በደም መሽገው ይዘው አስቸግረው ነበር እና መቼም ምንድነው ያገራችን አባባል አለ እቱ መላምቺ ከሴት ምን ይገኛል እኔማ ወንድ ነኝ ይደናገረኛል የሚሉት አባባል አለ። ይሄ እንትን እንዳይባልብኝ ብቻ ወንዶች ይቅር እንዳይሰኙብኝ ይሄ ሴክሲስት ነህ የወንዶችን እንትን ታንቋሻለ እንዳይሉኝ እንጂ እንዲህ አይነት ተረት አለ። ያቱም ሴቶች ብልህ ናቸው ይባላል። እና ምንድነው ያደረጉት? ንግስቲቷ የራሳቸው ወታደር ጦር ነበራቸው፣ ጦር እየመሩ ነው የሄዱት የራሳቸው። እና ምንድነው ያደረጉት? አሰቡና መሽጎ ጣሊያን ፈጀው የኛን ህዝብ ምሽግ ይዞ ምን አደረጉ? በቃ ክበቡና ተዋቸው በውሃጥም እንገላቸዋለን አሉ። ልክ እንዳሉት ተከበበ ያ ወይሳቸው ወታደር ከበቡ መውጫ መግቢያ ሳጧቸው የውሃጥም ደረሰ እጃቸውን ሰጡ። እንግዲህ ባጭሩ ነው የማቀርበው። እና ይሄ ትልቅ ድል ነው። በዚህ ላይ ደግሞ ንግስቲቷ ዘራፍ ነው ያሉት፣ እኔ ሴት ነኝ ጦርነት አልወድም፣ ግን በሀገሬ ከመጣ ሂድ መንገዱን ጨርቅ ያርግልህ፣ ደሙን አፍሶ አጥንቱን ከስክሶ ሀገሩን ለመጠበቅ የማይታገል ኢትዮጵያ ያለ እንዳይመስልህ ሂድ ያሉት ንግስቲቷ ናቸው። እና ያ የሳቸው ታሪክ ነን ነው የአውሮፓውያን የአሜሪካን ሴት ታሪክ ቢሆን ኖሮ በትልቁ ይወራ ነበር፣ ይዘከር ነበር። ግን ምንድነው ስቲል ተጽፏል። ግን ምንድነው የሀገራችን የባህላችን አለ አይደለም ሴትን አለማስቀደም። በዛ ምክንያት ብዙ ነገሮች የኢትዮጵያ ሴቶች ታሪክ ብዙ እንትን ያላል። እንደውም አሁን በቅርብ አንዲት ኢትዮጵያዊ ጻፊ የጻፈችው አለ ስለ ጦርነቱ ስለ አድዋ የሴቶችን ተሳትፎ በተመለከተ በአለም ዙሪያ ታላቅ እንትን ያገኘ መጻፍ አለ። እና በጣም ማደንቀው የሳቸውን አይደለም ጀግንነት ለሀገራቸው እኔ ሴቷ አልፈራም ማን እንደሆንክ ታያለህ ሂድ መንገዱን ጨርቅ ያርግልህ ያለችው አንቶኖሊን። እና ይሄንን ታሪካችንን በደንብ አድርገን መዘከር ይኖርብናል። ሌላው የሚያሳዝነኝ ምንድነው እኔ ከየት እንደሚመጣ አላቅም ይሄ ትንሽነት inferiority complex የሚሉት ፈረንጆቹ ትንሽ መሆን ራስን ዝቅ አድርገ ማየትና በዛ ምክንያት በማፈር ምክንያት ያንን እንዴት ነው ያንን ለማጥፋት መሞከር በጣም ያሳዝነኝ ነው። ኢትዮጵያውያን አማራ፣ ጉራጌ፣ ኦሮሞ፣ ወላይታ፣ ግንባታ ምንም ሳይሉ አንድ ላይ ሄደው የተጋደሉበት ነው የሞቱበት የቆሰሉበት ነው አድዋ። አድዋ የሁሉም ኢትዮጵያዊ ነው። ግን አንዳንዶቹ እኛን አይመለከትም ለማለት ሁሉ ይፈልጋሉ። እንደውም አድዋ ዋጋ የሌለው ነው ዋጋ ለማሳጣት በአለም ላይ ያሉ ጥቁሮች የሚኮሩበትን አድዋን ዋጋ ለማሳጣት ነው። አሜሪካን ውስጥ ተሰልፎ ይመዘገቡ የነበሩ ጥቁሮች ነበሩ ለኢትዮጵያ በአድዋ ድል ምክንያት በኢትዮጵያ ጀግንነት ምክንያት በአለም ዙሪያ ያሉ ጥቁሮች የክሩሩበት ነው። እኛው ራሳችን እንዴት አድርገን ራሳችንን ዝቅ አድርገን አዋርደን እንደምናፍር ምን አይነት በሽታ እንደሆነ አይገባኝም። የራሴን ዝና የራሴን ገድል ዝቅ አድርጌ ማጥላላቱ ከምን እንደመጣ አላቅ። እኚህን ሰውዬ የአለም መሪዎች እንደ ሰማይ አጉዝፈው ሲያደንቋቸው የኛው የራሳችን ሰዎች እንደዛ አድርገው ሲያጥላሉዋቸው እጅግ በጣም ይዘገነነኛል። ይሄ ነው የሚያሳዝነው።
አዎ ምናልባት ያው ቀድምም እኔም በጽሁፌ ላይ ገልጫለሁ ብዙ ሰዎችም የገለጹት ያሉት ነገር ምንድነው አድዋን ያለ የሚኒሊክና ያለ
ሙሽራ ትክክል ነው
ሰርግ ማን ነው ሙሽራ በሌለበት ሰርግ ወይም ወንጌልን እየሰበኩ የእግዚአብሔርን ስም አለማንሳት መጽሐፍ ቅዱስ የተናገረ አንድ ሰው እግዚአብሔር ወይ ኢየሱስ ብሎ መዝለል አይችልም። ሌሎችን ብቻ እንደዛ አይነት ጥረት ነው ልፋት ነው አክቹአሊ ጥረት ሳይሆን ልፋት ነው። ቢለፉ መደበቅ የማይችሉት ነገር ነው። ግን ኢንቴንሽኑ ምንድነው ሐሳባቸው ምንድነው ይሄንን ለፖለቲካ ግብ ለመጠቀም? ምክንያቱም በአለም ላይ አገሮች የጋራ የሚያረጋቸው ሰንደቅ ዓላማ ይኖራል። ይሄ ሶቨርኒቲ ጉዳይ ሲሆን ድንበር ይኖራል። ታሪክ ደግሞ አለ። ከምንም በላይ በስነ ልቦና ምንጋራው ሁሉም የኔ ነው። ማንኛውም ሰው ያንን ነገር ሲሰማ የባለቤትነት ያገር ስሜት እንዲሰማው የሚያስ እኛ ግን ቀስ በቀስ ከጊዜ ወደ ጊዜ ታሪክ ከኛ አዲስ ታሪክ ያላቸው ህዝቦች ራሱ ታሪክ እየፈጠሩ እንኳን ይጠቀማሉ። እኛ ደግሞ ያለንን ታሪክ እየቀነስን እየመጣን ነውና ይሄ በተለይ ደግሞ በፖለቲካ ኤሊቱ በትምህርት ካሪክለም ላይ ስፔሻሊ ጥቂት የሚባሉ ወይም በብዛት ኤሊት የሚባሉ ወይም አዋቂ የፖለቲካ አዋቂ ብሎ መናገር ይከብዳል ነው። ምክንያቱም ፖለቲካውን ለታሪካችንን የተዛባ በማድረግ ለፖለቲካ ግብ በመጠቀም ሀገሪቷን መሰረት ለመናድና ለማንገጫገጭ የሚጠቀሙበት ነገር ነውና በዚህ ትውልዱ ደግሞ መማር አለበት። የነሱን ሳይሆን ጽሁፎችን መስማት፣ ብዙ የተጻፉ ጽሁፎች አሉ በአለምም በአገር ውስጥም። እነዚህ ነገር እየሰማን ራሳችንን ወደ ማወቅ እንጂ ሰዎች የሚሉትን ሰምተን እንደውቀት መውሰድ የለብንም። ሙዚቃን እንገባበዛለን። ይሄም ባዷ ዙሪያ ያለ ሙዚቃ ነው። ከዛ ወደሚቀጥለው ውይይታችን እንተላለፋለን። እናመሰግናለን። ድምጽ ነው እናሰማችሁ። የሚኒሊክ ድምጽ ተቀርቶ ለታሪክ ተቀምጧል። ያንን ድምጽ እናሰማችኋለን። በጥሞና እንድታዳምጡ እንጋብዛችኋለን። ምናልባት የድምጽ ጥራት ብዙ ላይ ኖረው ይችላል፣ ምክንያቱም የቆየ የድምጽ ቀረጻ ነው። ግን እሱ እናሰማችኋለን። በማል በማል ሙዚቃ የተገባበዝን አመድም ቀጥሎ አንድ ኢንተርቪው ይኖራል ብሏል።
ስለ ኮሚኒቲው ውይይት እናደርጋለን። አጥር ያለ በጣም አጥር ያለ
ውይይት። ምናልባት ይሄንን ድምጽ ካስተላለፍን በኋላ ቀጥታ ወደ ኮሚኒቲ ውይይት ሄደን ውይይት መታረጉ ይመስለኛል።
አጥር ያለ ውይይት እናደርጋለን። ስለ ኮሚኒቲው ነው። ከዛ በፊት ግን ዳግማዊ ሚኒሊክን የአጼ ሚኒሊክን ድምጽ እናሰማለን።
እናመሰግናለን።
እንግዲህ ቆንጨብ አድርገን ድምጻቸውን ብቻ ለዚህ ትውልድ ድምጻቸው እንዴት እንደነበር ለማስማት ሞክረናል። ምንድነው ነገሩ? አጼ ምኒልክን በተመለከተ የንግስት የእንግሊዝ ንግስት በድምጽ የተቀረጸ መልእክት ለአጼ ምኒልክ አስተላልፈው ነበር። በዚህ መልእክት ላይ የአጼ ምኒልክና የንግስት ጣይቱ ድምጽ ስም ተሰምቶ ነበር። መልእክቱን ካዳመጡ በኋላ በሉኛም እንግዲህ በድምጻችን እንሞክር እንላክላቸው ብለው ለመጀመሪያ ጊዜ ኢትዮጵያ ውስጥ ተቀርጾ ድምጻቸው ወደ ንግስቲቷ የእንግሊዝ ንግስት ተላከ። እዛ በትልቅ ክብር በአንድ የቅርስ ማስቀመጫ ውስጥ ይገኛል። ይሄንን እንግዲህ እንዳገኘነው ከሆነ ጽሁፉ የሚለው አንድ ኢትዮጵያዊ ምሁር ናቸው እንደምንም ታግለው ይሄንን አስተካክለው ምን ብለው ኢትዮጵያዊ የንጉሱን የንጉሰ ነገስቱን ድምጽ እንዲሰማ ብለው ለአሁኑ ትውልድ እንዲቀርብ ያደረጉት ቀንጨብ አድርገን አሰምነታቸዋል። ወደፊት በደንብ አድርገን ይሄንን እንትን በተሻለ ሁኔታ ለማቅረብ እንሞክራለን።
ምናልባት አህመድ እዚህ ጋር ያልከው ነገር አንደኛ የሬዲዮ አላማም ከማስተማርም የታሪክን ምንድናቀፍ ምናገኘውን መረጃ ለእናንተ ማካፈል የጽሁፍም የድምጽም የትኛውንም አይነት ነገር ወቅታዊ ብቻ ሳይሆን ወደ ኋላም ይሄድን እነዚህን ነገሮችን ያመጣን ምናቀርምበት ይሆናል። ስለዚህ አድዋን እኛ በምንችለው መጠን በመረጃ መስጠት በምንችለው መረጃ ወቅታዊ ትንታኔ በመስጠት ያከበርን እንገኛለን። አብዛኛው ኢትዮጵያዊም በየቤቱ ሆኖ ይሄንን በተለያየ መልኩ ሊያከብረው ይችላል ብዬ ገምታለሁ። ማክሰኞ ዕለት ነው የሚከበረው ትክክለኛው ቀን። ስለዚህ ሁላችንም እናስታውሰው ያን ቀን እንዘክረው እና እናክብረው የሚል መልእክት አለን ከሁላችንም።
አንድ አጠር ያለ ሙዚቃ በኋላ እንግዲህ ስለ ኢትዮጵያ ኮሚኒቲ በተመለከተ አጠር ያለ ውይይት እናደርጋለን። የኮሚኒቲው ተወካዮች እንግዲህ ደውሉናል ብለን እንጠብቃለን። አማ ህይወት መርቀሽ ሰጥተሽ የማ Hello?
Hello?
Hello? እንዳ መስመር ላይ ሆን ምክንያቱም ያለችን ሰዓት እንድንጠቀም
እሺ እሺ
እንግዲህ አድማጮቻችን በተቻለ መጠን ለማስረዳት እንሞክራለን በሰሞኑን ውይይት ተደርጎ ነበር በኢትዮጵያ ኮሚኒቲ የቦርድ አባላትና የሥራ አስኪያጁ መሐከል ኮሚኒቲው ያለበትን ችግር በተመለከተ ውይይት አድርገን ነበር በዚህ ውይይት ላይ እንግዲህ የተደረሰበት ጉዳይ አለ እስቲ ዶክተር እንዳለ ምንድነው ውይይት የተደረገበት ምክንያት ምንድነው የተደረሰው ውጤት ምንስ መደረግ አለበት ይሄ ሁሉ ችግር የተነሳውስ በምን ምክንያት ነው?
እንግዲህ ይስማል ብዬ ተስፋ አደርጋለሁ በመጀመሪያ ደረጃ እንኳን ለ105ኛው ለአድዋ ድላችን አደረሰንላለሁ ምንድነው የነበረው እንግዲህ ያው ኮቪድ ከመጣ በኋላ በሎካላችን የምናደርገው እንቅስቃሴ ገቢ የሚያስገባ እንቅስቃሴ በጣም ቀንሶ ነበር እንደገና በዛ ላይ ደግሞ የቱቦች ቀየራ ስራ ተጀምሮ ከናካቴው ተዘግቶ ነበር በመዘጋቱ በፍጹም መስራት አልቻልንም ነበር እና ገቢ ማስገባት አልቻልንም በዚህ ምክንያት ያው ከወርወር በመናገኘው ነበር ምንከፍለው ተቸገርንና ምን እናድርግ የለምደው መርስ ለመስጠት እንግዲህ ተሰባሰብን እዛ ተሰባስበን እንደተዋየ ነው አንተም እንደምትታሳውሰው በመሰረቱ መቀጠል አለበት ሎካሉ ዲዛይን መቆየት አለብን እና አሁን ህብረተሰቡ የወርሃዊ ክፍያውን ያው እንግዲህ ያ በተለያየ ምክንያት በየወሩ የመክፈል ችግር አለ አሁን እሱን ብንከፍል እና አንዳንድ ሰዎች ደግሞ እርዳታም ቢያደርጉ ይሄንን መሸፈን እንችላለን ወደፊት ከሚቀጥለው ሮብ ጀምሮ ደግሞ ስራው ስለሚጀምር ያው ያበቃሉ ያልቃል የጥቦ ተከላው ስራ ያልቃል እና ስራ መጀመር እንችላለን ያን ጊዜ የራሱን ወጪ መሸፈን ይችላልና ከዛ በኋላ ብዙ ችግር አይኖርም የሚል ከዋቆም እንትን ማረጋጋጫ ስላገኘን እንቀጥል በሚለው ነው የተስማማ ነው እና ምንድነው አሁን ለህብረተሰቡ አፒል ማድረግም ፈልገው መጠየቅም ፈልገው ምንድነው አንደኛ ያ የተጠየቀውን የሶስት ወር ያህል በቶብር ተወር ሂሳብ እሱን ያልከፈላችሁ ሰዎች እንድትከፍሉ እና ሎካላችንን ይዘን እንድንቆይ ምክንያቱም ብዙ ጠቀሜታ አለው አሁን በኮቪድ ምክንያት ሆኖ ነው እንጂ የፈቃድ የሌላቸው ወገኖቻችን እየመጡ ጊዜ የሚያሳልፉበትና አንዳንድ ነገር የሚረዱበት ነው እንደገና ደግሞ ብዙ አገልግሎት ይሰጥ ነበር በፊት እዛ የሐዘንም የደስታም ልደት ለምሳሌ የተማሪዎች ምርቃት እንዲህ ሁሉ ነገር የሚደረግበት ነበር እና ወደፊትም ይደረግበታል ብለን እናምናለን ስለዚህ ይሄንን ሎካል ባንመልሰውና ያለ እዳችንን ከወርወር እየከፈልን ቢያንስ ለጊዜው ብንቆይ ጥሩ ነው የሚል ነገር ላይ ነው የደረስነው
ዶክተር እንዳለ እዛ ስብሰባ ላይ ከተነሱት ነጥቦች አንዱ ነው በጣም ስትራይክ ያደረገኝ ምንድነው ፍቃድ የሌላቸው ኢትዮጵያን ወገኖቻችን ደብዳቤም የሚያገኙት አንዳንዶቹ በዛ በኩል ነው የሚል ስሰማ በጣም እንትን ያለኝ እንዴት ይሄንን የዚህ የኢትዮጵያን ህብረተሰብ እንዴት ይሄንን ማቆየት አቃተው 100 ክራውን በወር ከፍሎ 100 ክራውን በነገራችን ላይ በወር ማለት ምንድነው 3 ክራውን በቀን ሂሳብ ነው እንዴት 3 ክራውን በቀን መክፈል አቅቶን የሁሉ ሺ ኢትዮጵያዊ ባለበት ከተማ ለስማችን እንኳን የሚሆን አንድ ሎካል ማቆየት አቃተን በፍጹም ሊገ ሂሳቡ ቀመሩ ሊመጣልኝ አልቻለም 3 ክራውን ከ3 ክራውን 4 ክራውን እንኳን ማይሞላ መክፈል አቅቶን ይያንዳናችን በቀን ማለት ነው በቀን 4 ክራውን መክፈል አቅቶን መገናኛ የሚሆነን سنፈልግና ሀዘን በጋራ ምን ወጣበት ደስታችን በጋራ ምን አሳልፍበት ምን ሰባሰብበት ያባክማችን እቺን እንዴት ማቆየት አቃተን ይሄ ሊገባኝ አልቻለም እኛ ኢትዮጵያኖች ምንድነው የተለየ ፍጥረት ምንድነው መተባበር ላይ በጋራ መስራት ላይ ምንድነው የሚያስቸግረን የሚለውን ወደፊት በሰፊው እንዋይበታለን ግን አሁን ምንድነው የሚያስፈልገው ባጭሩ ምንድነው መደረግ ያለበት
አሁን ምንድነው ያው ሰዎች አሁን ማዋጣት ጀምሯል አንዳንድ ሰዎች ማዋጣት ጀምሯል በጣም ጥሩ ነው በዚህ ሁኔታ እንድንቀጥል ነው እና አባል ይሆንን ወደ 160 ያህል አባል በወረቀት ላይ የተመዘገብን አለ እና ያው የየወሩን እንኳን ብንከፍል በደንብ እዳችንን እየከፈልን መኖር እንችላለን ስለዚህ አሁን ባብሩም ያስፈልገናል ሎካሉም ያስፈልገናል የጊዜውን አንኔ ለጊዜው እርግጥ በዚህ በመሽታ ምክንያት እንደልባን ተጠቀምበት ይሆናል ግን ወደፊት ብዙ አገልግሎት ሊሰጥ የሚችል ሎካል ስለሆነ ይሄንን እንደምንም ብለን ማቆየት ያለብን ይመስለኛል ስለዚህ ብዙ አመድ እንዳለው በእውነቱ እንደው ትልቅ ገንዘብ አይደለም እና እቺን የየወሩን ያወጣን እና አሁን የሰባት ወር ያህል አሁን ያልተከፈላል ለዛም የደፊቱ ያንድ አራት የሶስት አመት ያልፋ አላስከፍል ማለት ሱን ተተናዋል ሰነዘናዋል እና አሁን ካልፈው እንትን ጀምሮ እስካሁን ድረስ የሰባት ወር ያልተከፈለ አለ ከዚህ ውስጥ የተቻላችሁን ያህል ደው ከ300 ጀምሮ ወደ ላይ ብትከፍሉ በእዳችንን እንከፍልና ሎካሉን ማዳን የምንችል ይመስለኛልና በዚህ ተበብረን እንዳደርጉ ነው እንግዲህ እኛ
በጣም ጥሩ ይሄን ነገር በሰፊው እንዋይበታለን ምንድነው ድካማችን ምንድነው ማድረግ የምንችለው ለምንስ እንደዚህ ኮንን የሚለውን ወደፊት እንዋይበታለን ለማንኛውም የኢትዮጵያ ድምጽ ሬዲዮ ውድ አድማጮቹን ኢትዮጵያንም ሆኑ ሌሎች ይሄን ኮሚኒቲ የሚጠቀሙበት አድማጮችን በሙሉ በቀን ከ3 ክራውን 4 ክራውን አይሞላም በ3 እንኳን بنናስበው 90 ክራውን ነው በቀን 3 ክራውን በላይ መክፈል አቅቶን የስማችን መጠሪያ የሆነውን እንኳን ሎካል አለማያዛችን እጅግ ሊያሳፍረን ይገባል ይሄን ደግሞ በማፈር ብቻ ሳይሆን በስራ ላይ በመዋል የወር መዋጮአችንን በመክፈል ይሄን ኮሚኒቲ ማቆየት የግድ ነውና ውድ አድማጮቻችን ሁልጊዜ ይሄ ሬዲዮ በሚያሳስበው ሁላችሁም እንደምትተባበሩ እርግጠኛ ነን አሁንም እንደማታሳፍሩን ባለሙሉ ተስፋ ነን ይሄን ኮሚኒቲ ለሌሎች እኛ እንኳን በየቀኑ ባንጠቀምበት ለሌሎች ወገኖቻችን ይጠቅማልና እንድንጠቀምበት ግዴታችን ተወጡ ይላል የኢትዮጵያ ድምጽ ሬዲዮ ወደፊት ሰፊው ውይይት እናደርጋለን ጌታ ይጠናስልኝ
እሺ ተነስተን Thank you.
ችን ወደ ሁለተኛው ምራፍ መሸጋገሪያ የሆነው መደበኛ የዜና ፕሮግራማችን አሁን ይቀርብላችኋል።
ፈዳቹ አድማጮች ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሳምንቱ አባይ ዜናዎች ቀጥለው ይሰማሉ። የኢትዮጵያ መንግስት ቢቢሲ እና ሮይተርስን ጨምሮ ሰባት ዓለም አቀፍ ሚዲያዎች ወደ ትግራይ ክልል ገብተው እንዲዘግቡ መፍቀዱን የጠቅላይ ሚኒስትር ጽህፈት ቤት ያወጣው መግለጫ አስታውቋል። AFP, Al Jazeera, New York Times, France, Hayarat እና Financial Times ጭምር እንዲገቡ የተፈቀደ ሲሆን ከ125 በላይ ዓለም አቀፍ ድርጅቶችም በእርዳታ አቅርቦት እንዲሰማሩ ተፈቅዷል ተብሏል። ከክልሉ 36 ወረዳዎች በ34ቱ ለእርዳታ ፈላጊዎች ሰብአዊ እርዳታ እንደቀረበ መግለጫው አመልክቷል። ለትግራይ ህዝብ ድጋፍ በማድረግ ስም የመንግስትን ሉዓላዊ ስልጣን ለማዳከም የሚደረጉ ጥረቶች ሊኖሩ እንደማይገባ መንግስት አክሎ መግለጹ ተዘግቧል። ትግራይ ክልል ውስጥ መቀሌን ጨምሮ በቅርቡ ኤሌክትሪክ የተቋረጠባቸው አክሱም፣ አድዋ፣ ውቅሮና ሌሎች ከተሞች ሰሞኑን ሙሉ በሙሉ የመብራት አገልግሎት እንዳገኙ ኢትዮጵያ ኤሌክትሪክ ኃይል ለዶይቼ ቬለ ተናግሯል። የመብራት አገልግሎት የተቋረጠው ካለማጣና መሆኔ ከተሞች ወደ መቀሌ በተዘረጋው ኤሌክትሪክ መስመር ላይ ያማጽው የህወሓት ኃይሎች ባለፈው ማክሰኞ ጉዳት አድርሰዋል መባሉን ተከትሎ እንደነበር ተዘግቧል። በማይካድራ የሰላማዊ ሰዎች ጭፍጨፋ የተሳተፉ ወጣቶች ሚሊሻዎችና የአካባቢ አስተዳደሮች ራሳቸውን ተጠቂ ያስመስለው በሱዳን ስደተኛ ጣቢያዎች ተጠልለዋል ሲል ውጭ ጉዳይ ሚኒስቴር መግለጫ አውጥቷል። ስደተኞቹ ለዓለም አቀፉ መገናኛ ብዙሃን፣ ለረዲት ድርጅቶችና ለሰብአዊ መብት ድርጅቶች አሳተኛ መረጃ ይሰጣሉ በማለትም መግለጫው ከሷል። ስደተኞቹ በቅርቡ የህወሓት ምስረታ በዓል በስደተኛ ጣቢያዎች ማክበራቸው ይህንን ያሳያል። ወነተኛዎቹ ስደተኞች ወደ ሀገራቸው እንዳይመለሱ ሐሰተኛ መረጃ ያሰራጫሉ፣ ወደፊትም ራሳቸውን አድራጅተው ለእኩይ ዓላማ ወደ ትግራይ ለመመለስ ያሰሩ እንደሆነ መግለጫው ተቀሷል። ዓለም አቀፉ ማህበረሰብና ሚዲያዎችና አስጠላይዋ ሱዳን እነዚህን ስደተኞች በጥንቃቄ እንዲመለከቷቸው አሳስቧል። ረሃብ አድማ ላይ ያሉት እነ ጀዋር መሐመድ የጤናቸውን እያሽቆለቆለ ነው ሲል አሶሺየትድ ፕሬስ ጠበቆቻቸውን አማኝ አድርጎ ዘግቧል። ከታሳሪዎቹ መካከል አራቱ አሁንም ረሃብ አድማ ላይ እንደሆኑ ዘገባው ጠቆመ ሲሆን እነማን እንደሆኑ ግን በስም አልጠቀሰም። ረሃብ አድማ ላይ ያሉት ታሳሪዎች ህይወት ስጋት ገብቶናል ሲሉ ጠበቆቻቸው መናገራቸውን ዘገባው ጠቅሷል። ምርጫ ቦርድ ለእጩ ተወዳዳሪዎች ምዝገባ ድጋፍ ፊርማ ሰባሰብና የመለያ ምልክት አመራረጥ ካወጣው መመሪያ አንቀጽ 162 እንደሰረዘ አስታውቋል። አንቀጹ የመንግስት ሰራተኞች ለምርጫ እጩነት ለመቅረብ ስራቸው እንዲለቁ እንደማይገደዱ፣ እጩ ከሆኑ በኋላ ደግሞ ያለ ደመወዝ ፈቃድ ወስደው የመወዳደር መብት እንዳላቸው የሚደነግግ ነው። ሆኖም በተለያዩ የምርጫ ክልሎች አንቀጹ በተሳሳተ መንገድ በመተርጎም የመንግስት ሰራተኞች በእጩነት ለመመዝገብ ያለ ደመወዝ ፈቃድ የወሰዱበትን ሰነድ እየነጠቁ በመሆኑ ቀጹን ሰርዣለሁ ብሏል ቦርዱ። በኢትዮጵያ ኦርቶዶክስ ቤተክርስቲያን መምህርና ደራሲ እንዲሁም የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ሆነው ሟዘ ጠባባት ዳንኤል ክብረት በዘንድሮ ምርጫ በግላቸው እንደሚወዳደሩ ተዘግቧል። ተወዳ ዳንኤል ለህዝብ ተወካዮች ምክር ቤት ለውድድር የሚቀርቡት በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 13 ምርጫ ክልል መሆኑ ተዘግቧል። በዚህ የምርጫ ክልል በኢዜማ በኩል አቶ አንዷ ለማራጌ መቅረባቸው ተዘግቧል። ምርጫ ቦርድ ለእጩዎች ምዝገባ የካቲት 8 እስከ 21 ያስቀመጠውን ጊዜ ገደብ ለአራት ተጨማሪ ቀናት እንዳራዘመ በማህበራዊ ትስስር ገጹ አስታውቋል። ጊዜው የተራዘመው ምዝገባ በተጀመረባቸው ኦሮሚያ፣ ቤንሻንጉል፣ ጋምቤላና ሐረሪ ክልሎች እና በአዲስ አበባና ድሬዳዋ ከተሞች ነው ተብሏል። ተጨማሪ ቀናት የተፈቀደው በአንዳንድ የምርጫ ክልል ቢሮዎች ሳይከፈቱ ስለዘገዩ የትራንስፖርት ችግር ምዝገባውን በመጓተትና የፖለቲካ ፓርቲዎች እጩዎቻቸውን ለማስመዝገብ አንዳንድ ችግሮች እንዳጋጠሟቸው ጠቅሰው ቀነ ገደቡ እንዲራዘም በመጠየቃቸው ነው ተብሏል። የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንክ ጽህፈት ቤት የወጣው መግለጫ እንደሚያሳየው በትግራይ ክልል በተለያዩ ወገኖች የሚፈጸሙ ግድያዎች፣ በኃይል ማፈናቀልና ጾታዊ ጥቃቶችን እንዲሁም ሌሎች አስከፊ የሰብአዊ መብት ጥሰቶችን አጥብቀን እናወግዛለን ብሏል። መግለጫው የኤርትራ ሰራዊትና የአማራ ክልል ኃይሎች ከትግራይ ክልል መውጣት ቅድሚያ የሚሰጠው ጉዳይ መሆኑን ዘግቧል ሲል ቢቢሲ ዘግቧል። 125ኛው የአድዋ ድል በዓል በሀገር አቀፍ ደረጃ በመላ ሀገሪቱ እንዲከበር መደረጉን የፌዴሪ ባህልና ቱሪዝም ሚኒስቴር አስታውቋል። 125ኛው የአድዋ ድል በዓል አከባበርን በማስመልከት የባህልና ቱሪዝም ሚኒስቴር ጋዜጣዊ መግለጫ ሰጥቷል። የፌዴሪ ባህልና ቱሪዝም ሚኒስቴር ዶክተር ሂሩት ካሳው የአድዋ ድል 125ኛ ዓመት በዓል አከባበር በሀገር አቀፍ ደረጃ ምን አይነት ዝግጅቶች እንዳሉ ነበሩ ለሚዲያ ተቋማት ጋዜጣዊ መግለጫ ሰጥተዋል። ሚኒስትሩ ህብረተሰቡ የአድዋ ድልን የራሱ ታሪክ አድርጎ እንዲይዘው ግንዛቤ ተፈጠረበትና እስከ ወረዳ ድረስ ወርዶ እንዲከበር መደረጉን አስታውቀዋል። 125ኛው የአድዋ ድል በዓል በሀገር አቀፍ ደረጃ በማጠቃለያ የሚኖሩ መርሃ ግብሮችን ዝርዝር ለሚዲያ ባለሙያዎች አስገንዝበዋል። በመርሃ ግብሩም ከየካቲት 19 እስከ 23 2013 ዓ.ም በአዲስ አበባ የስዕልና ቅርጻቅርጽ ውድድር አውደ ርዕይ፣ የፎቶና የመጽሐፍት አውደ ርዕይ፣ የጎዳና ሩጫ፣ ባሉን የሚገልጽ ቲያትርና የአድዋ ታሪክ በምሁራን እይታ የሚል የፓናል ውይይት እንዲሁም ባሉ በዳግማዊ ምኒልክ አደባባይ በብሔራዊ ሙዚየምና በብሔራዊ ቲያትር በኩባ ወዳጅነት ፓርክ በአንድነትና በወዳጅነት ፓርክ እንደሚከበር ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ አስታውቋል። ይሁን እንጂ በዓሉ በአንዳንድ ክልሎች ሲከበር የአድዋን ድል ዋነኛ መሪ የነበሩትን አጼ ምኒልክን ስምና ምስል ላለማንሳትና ላለመጥራት የተሄደበት ርቀት ብዙዎችን እንዳሳዘነም ተዘግቧል። የኦሮሚያ ክልል ልዩ ኃይሎች በመስራቅ ወለጋ ዞን አርሶ አደሮችን ትጥቅ ያስፈቱ መሆኑን አዲስ ማለዳ ጋዜጣ ምንጮቹን ጠቅሶ ዘግቧል። አርሶ አደሮቹ ግን ራሳችን ከኦነግ ሸኔ ጥቃት የምንጠብቅበት ነው መሳሪያን ፈታ በማለታቸው ከልዩ ኃይሉ ጋር እንደተጋጩና በግጭቱ 7 አርሶ አደሮች እንደሞቱ ከአካባቢው ነዋሪዎች ሰምቻለሁ ብሏል ጋዜጣው። ግጭቱን ለማብረድ መከላከያ ሰራዊት ጣልቃ እንደገባም ተዘግቧል። በመተከል ዞን ወንበራ ወረዳ ሐርቡ ቀበሌ ከ10 በላይ ሰዎች በሽፍቶች መገደላቸው ተገለጸ። ባሳለፍነው ሳምንት በመተከል ዞን ከወንበራ 35 ኪሎ ሜትር ርቀት ላይ በምትገኘው ሐርቡ ቀበሌ ከ10 በላይ ሰዎች በሽፍቶች መገደላቸውን ስማቸው እንዳይጠቀስ የፈለጉ የወንበራ ወረዳ ሰላምና ጸጥታ ጽሕፈት ቤት ባለሙያ ተናግረዋል። የወንበራ ወረዳ ጎራባች ወረዳ የሆነው የጓንጓ ወረዳ ኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ብርሃኑ መኮንን በበኩላቸው በሐርቡ ቀበሌ 10 ሰዎች መገደላቸውን ማረጋገጣቸውን ተናግረዋል። በመጨረሻም በአሁኑ ሰዓት በአዲስ አበባ የማራ ባንክ አክሲዮን ማህበር መስራች ጉባኤውን በጎልፍ ክለብ በማካሄድ ላይ ይገኛል። ባንኩ ከ188,000 በላይ ባለድርሻዎች እንዳሉት የተገለጸ ሲሆን 7.9 ቢሊዮን ብር የተመዘገበና 6 ቢሊዮን ብር ደግሞ የተከፈለ ካፒታል በመያዝ ስራ ለመጀመር መዘጋጀቱን ገልጿል። ይህም በኢትዮጵያ የባንኮች ምስረታ የሚሆን በሌሎች የቢዝነስ ዘርፎች ታሪክ የመጀመሪያው ከመነሻው ግዙፍ ባንክ ሆኖ ወደ ስራው እየገባ ያለ ተቋም መሆኑን ያመለክታል ተብሏል። አስገራሚው ነገር ደግሞ የባለድርሻዎች ስብጥር ነው ያሉት የባንኩ ስም ያማራ የሚል ቢሆንም ባለድርሻዎቹ ግን 50% ከአዲስ አበባ፣ 30% ከሌሎች ክልሎችና 20% ብቻ ከአማራ ክልል የመጡ የመሆኑ ጉዳይ ነው ብለዋል። ይህም ባንኩ የአንድ ብሔር ወይም ህዝብ ወይም የክልል ብቻ ሳይሆን የመላው ኢትዮጵያውያን የፋይናንስ ተቋም መሆኑን ያመለክታል ብለዋል። በባንኩ ምስረታ ላይ የተገኙት አቶ አገኘው ተሻገር የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት ናቸው። የሰዓቱ የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ወደ ሁለተኛው ክፍል ፕሮግራማችን ተሸጋግረናል። ከዜናው ቀጥሎ አንድ አጠር ያለች አዲስ የወጣችና በጣም በብዛት በህዝብ ተወዳጅ የሆነ የታምር ግዛውን ዘፈን እንጋብዛችሁና ወደ ሁለተኛው ክፍል ውይይታችን እንሸጋገራለን። መልካም ቆይታ በድጋሚ እንመኛለን። አድማጮቻችን ምርጥ ሙዚቃውን እየጋበዝን ይያለ ትንሽ የቴክኒካል ፕሮግራም ፕሮብለም አጋጥሞን ነው። ልክ እንደተስተካከለ ወደ ሙዚቃው እንሄዳለን። ከዛም ውይይቱን እንቀጥላለን። በትግስትና በታጋሽነት ስለምትጠብቁን እናመሰግናለን። ለጊዜው እናንተ ኢትዮጵያ ድምጽ ሬዲዮ እንግዲህ መሃል ማለ ችግር የሚያጋጥመን እናንተን ለማስደሰት በመናረገው ከፍተኛ ጥረት ነው።
I am down on G I am
አድማጮቻችን ወደ ውይይታችን ተመልሰናል። ቀደም ጀምረነው ከነበረው ውይይት እንቀጥላለን። በተጨማሪም መጪው ሰዓት ካለን መጪው የምርጫ ጊዜ ነው። የምርጫውንም በተመለከተ አጠር ያለ ውይይት እናደርጋለን። አህመድ
ምርጫውን በተመለከተ የኢትዮጵያ ድምጽ ሬዲዮ ማሳሰቢያ አለው። በዚህ በስዊድን የምትኖሩ በኢትዮጵያ የምርጫ ቦርድ ተመዝግበው ለመመጪው ምርጫ በዝግጅት ላይ ያሉ ፓርቲዎችን በደጋፊነት እንወክላለን የምትሉ ድርጅቶች በስልክ ቁጥራችን 0819100 በመደወል እንድታስተውቁን ተወካዮቻችሁን። ምክንያቱም የኢትዮጵያ ድምጽ ሬዲዮ ከሚቀጥለው ሳምንት ጀምሮ በተከታታይ የነዚህን የፖለቲካ ድርጅቶች ማለትም በምርጫ ቦርድ ተመዝግበው ለምርጫው እየተዘጋጁ ያሉትን የፖለቲካ ድርጅቶች የድጋፍ ማህበራት ወይም ኮሚቴዎች ለማነጋገር በምርጫው ላይ በአጠቃላይ በኢትዮጵያ ፖለቲካ ላይ አላማ ስላለን ይሄንን ማድረግ እንፈልጋለን የምትሉና ተወካይ ህጋዊ ተወካይ የሆናችሁ የድጋፍ ድርጅቶች እስከ ፕሮግራሙ ፍጻሜ ድረስ በስልክ ቁጥር 0819100 እየደወላችሁ እንድታስተውቁን እናሳስባለን። ካልሆነም በስልክ ቁጥር 0737597578 ደግሞ አለው 0737597578 እየደወላችሁ እንድትመዘገቡ እና ለውይይቱ እንድትዘጋጁ ከወዲሁ እናሳስባችኋለን።
እናመሰግናለን አህመድ ለመረጃው። እንግዲህ ቀደም የጀመርነው ውይይት አለ አድዋን በተመለከተ ያድዋ ድል በዓልና አከባበር በተመለከተ። አሁንም ከዛ አርስ አንወጣ። አሁን ሀገራችን ያለችበት በተለይ አድዋ ያው የጠላትን ወራሪ ኃይል የመከተንበትና የጥቁሮች ህዝብ ኩራት የሆነ የአንድነታችን ማሳያ የለዋላይነታችን ከፍ እንዲል ያደረገ የታሪክ አካላችን ነው። አሁን በዚህ አድዋን በመናከብረት ቀንና ዋዜማ ደግሞ ኢትዮጵያ ከውስጥም ከውጭም የተለያዩ ችግሮች ያጋጠማት ያለበት ጊዜ ነው። ምናልባት ከውጭ በሱዳን እየተደረገ ያለው ወረራ እና የኢትዮጵያ ምላሽ እንዴት ተመለከቷል ዮናስ?
በጣም ትክክል ብለሃል ቢኒያም። በተለይ አሁን ከውስጥ የሚደረጉ በተለይ እርስ በርስ ግጭቶች፣ ብሔር መሰረት ያደረጉ ጥቃቶች በዋና አቀራባሪነት ባለፈው በጠፋው በጁንታው በህወሓት በቲፒኤልኤፍ የሚያስፈጽም ቢሆንም ግን በሁለተኛው ጁንታ በግብጽ አልሲሲ መሪዎችና በተለይ በሱዳን ተከታዮቻቸው እየፈጸመ ያለበት ሁኔታ ማየት ይችላል። በተለይ ግብጽ የኢትዮጵያን ለማዳከም በተለያዩ በዲፕሎማሲ ጥረቶች ማድረጋለች። በተለይ ዳስ ግድቡ እንዳይገነባ የገንዘብ አቅማችን እንዲዳከምና ከተለያዩ ሀገራት ላይ ድጋፍ እንዳናገኝ የተለያዩ ጥረቶችን ስታደርግ ነበር። አሁን ደግሞ በሶስተኛ የጀዙ ጦርነት ለማድረግ ከሱዳን ጋር ሽር ጉድ ያለሽ መሆን ለመታዘብ ይችላል። ለዛ ማሳያ የሚሆን የኢትዮጵያ መከላከያ ሰራዊት ከፌደራሉ መንግስት ከህግ ማስከበር ዘመቻው ጋር ከህዋት ጋር በከፈተው መንገድ ላይ ግብጽ የኢትዮጵያን መሬት በመድፈር ወደ ውስጥ ገብታለችና የግብጽ ብቻ ሳይሆን የሱዳን ብቻ ሳይሆን የግብጽ እጅ እንዳለበት ማየት ይችላል። እኛ እንግዲህ ኢትዮጵያን በተለይ አሁን ይሄውን ያከበርን ያለው ያድዋ ድል ያኔው የምራባያን በበርሊን ስምምነት አፍሪካን ለመቀራመት ባደረጉ ጥረት ላይ በተስማሙ ስምምነት የኢጣሊያን ጦር በተባበረ ክንድ ያሸነፈን ዜጎችና ህዝቦችንን የምሳሌም በተለይ ለኛ ብቻ ለኢትዮጵያን ብቻ ሳይሆን ለመላው ጥቁር ህዝብ ትልቅ ድል ታሪክ ሆኖ ተመዝግቦ እንደሆነ ይታወቃል። ስለዚህ አሁንም ማድረግ ያለብን ይሄ መተባበር ይህ ህብረት ማውራታችን ቀጥሎ አሁን ወደፊት ያለው ነገር በተለይ ከግድቡ ጋር በተያያዘም ይሆናል ሀገሩን ወደፊት ለማስተበቅ እጅ ለጅ መያዝ እንዳለብንና ችግሮችን በጊዜ ሂደት ማለፍ እንደሚገባን ይስማኛል
አመሰግናለሁ ዮናስ አህመድ ምናልባት ዮናስ ለዲፕሎማሲ ምናምን አንስተዋል በተወሰነ መልኩ ያለም አቀፉ ማህበረሰብ በኢትዮጵያ ውስጥ ባሉ ችግሮች በተለይ በትግራይ ክልል ስላለው ነገር የተለያዩ ሀገራት እንዲሁም ተቋማት ድምጻቸውን ያሰሙ ይገኛሉ ነገር ግን በተመሳሳይ መልኩ ሱዳን ለኢትዮጵያ ላይ ባደረገችው ወረራ ላይ ደግሞ የዛን ያህል ድምጽ ያሰሙ አይደለም ዲፕሎማሲ እስከምን ድረስ ነው ከጦርነት የኢትዮጵያ መንግስትስ የዲፕሎማሲ ትግስቱን የድረስ ገፍቶ ይሄዳል ምን ሊያስገኝለት ይችላል
እንደኔ የትግስት ማጣት አለማጣት ወይንም ደግሞ ፍላጎትም የማግኘት የማጣት ያለማጣት አይመስለኝም ያቅም ጉዳይ አለ
በኢትዮጵያ በኩል
እንግዲህ በዲፕሎማሲ አቅም ሊኖር ይገባል የዲፕሎማሲ አቅም ሊኖር ይገባል ለዚህ ደግሞ ቁልፍ ቁልፍ የሆኑ ቦታዎችን ቁልፍ ቁልፍ የሆኑ ሰዎችን ችሎታው ባላቸው ሰዎች ማስያዝ አለበት ኢትዮጵያ በዲፕሎማሲ ደረጃ በጣም ኃይለኛ የሆኑ ዲፕሎማቶች የኖራት ሀገር ነች በተባበሩት መንግስታት በአፍሪካ ንግድ እነ መናሴ እነ ዶክተር መናሴ እነ ዶክተር አክሊሉ ሀብቶልድን የመሰሰሉ መሪዎች የነበሯት በዲፕሎማሲ የነበሯት ሀገር አሁን እኔ እስከሚገባኝ ድረስ እንግዲህ ልሳሳት እችላለሁ እዚህ ግባ የሚባል በዲፕሎማሲው ታዋቂ የሆነ መሪ የላትም ታዋቂ የሆነ የዲፕሎማሲ ሰው ያላት አይመስለኝም በደርግ ጊዜ እንኳን በጣም ታዋቂ የነበሩ ዲፕሎማቶች ነበሩ ተሰሚነት የነበራቸው ያሁኑ ዲፕሎማቶች ግን ችግሩ ምንድነው ይመስለኛል ይሄ አሁን ምን የግምት ነው ሀገሪቷን በብሔርና በቋንቋ ሲከፋፍሏት ስልጣን የሰጡት ወያኔዎች በችሎታ ሳይሆን በዘር
በቆታ በብሔር
በጎሳ ከፋፍለው ስለነበረ ያ ችሎታ የሌላቸው ሰዎች አምባሳደሮች ምናምኖች ወደዚህ ወደዛ ሆኑና አፋቸውን ሲከፍቱ እንኳን የሚናገሩት ነገር የማያውቁ ሰዎች ተሹመውባት ባለም አቀፍ ደረጃ የነበረንን የተሰሚነት እንትን አቀጭጮታል ይሄንን ማመን መቻል አለብን አንድ ሰው ለበሽታው መድኃኒት የሚያገኘው በሽታውን በግልጽ ሲናገር ነው በድብስብሱ ምንም ነገር መድኃኒት አይገኝለትም ይሄ ነገር ስካልተሻሻለ ድረስ እኔ ይሻሻላል ብዬ አልገምትም ጥረት ማድረግ እንችላለን እኔ መንግስት ያንን ለማድረግ አይፈልግም ብዬ ማለት ይሄንን ተሰሚነት እንዲኖረው አይፈልግም ብዬ አላምንም ይፈልጋል ማንኛውም ሀገር የሀገሩን ጉዳይ ላይ ሲደርስበት ዝም ብሎ አይመለከትም ግን ያቅም ጉዳይ ነው ያንን ለመለወጥ ያንን የዲፕሎማሲውን ኮር ኡክ በሆኑ ችሎታ ባላቸው ምርምር ባደረጉ በተማሩ ተናግረው ማስረዳት በሚችሉ የተለያዩ የውጭ ሀገር ቋንቋዎችን በሚችሉ ምሁራኖች እቀይራለሁ የሚለው አቅም አለው ወይ ድፍረቱ አለው ወይ ያንን ለማድረግ አላውቅም ያስካልት ደረገ ድረስ እንደኔ አይነቱ ምንም መናገር የማይችል በተቀመጠበት የዲፕሎማሲ ወንበር ላይ ባለም ዙሪያ ማለቴ ነው ለውጥ ይመጣል ብዬ አልገምትም በዚህ ላይ ደግሞ መረሳት የሌለበት ወያኔዎች 28 አመት ሰርተዋል በደም ባርገው ሰርተዋል ለዓላማቸው ቆሞ ታግለዋል እኛ ያንን ለመስበር እንኳን ባሁኑ ያለን አቅም ቀርቶ ደምበኛ የተጠናከረ ኃይል እንኳን ቢኖርን ብዙ ጊዜ ይፈጅ ነበር ያቅም ደግሞ የለንም በዚህ ላይ ደግሞ የኛ ችግር አሁንም የውስጥ ችግራችን ያብጠለጥለናል ችሎታ ያላቸው ሰዎች ሊኖሩ ይችላሉ ግን ሙሉ ለሙሉ ኃይላቸውን ወደዚህ ላይ ለማሳረፍ ሲሞክሩ አገር ቤት ውስጥ የሚደረገው አድሎ የነሱን ኃይል ለማዳከም የሚደረገው ነገር ሞራላቸውን ይሰብረውና ሙሉ ለሙሉ ባያቋርጡም ሙሉ ለሙሉ ወደፊት እንዳይገፉበት ሊያደርግ ይችላል ይሄንን እኔ ለምሳሌ አሁን ክሪቲሳይዝ ሲደረግ ምንድነው የምሰማው ብዙ ጊዜ በጣም የሚገርመኝ ሀገር ትቀድማለች ይባላል yes ትቀድማለች ከሁሉ በፊት ሀገር ይቀድማል ምንም ጥያቄ የለውም ይሄ ነገር የሚባለው ለማን ነው? እኔ ተበደልኩኝ በደሌን ቀንሱልኝ ለሚለው ነው እንጂ በዳዩን አይደለም በደል የሚሰራውን ማንንም የሚናገረው የለም
ለከ ነው
በደል የሚሰራው በደሉን ቀንስ የሚለው የለም። ተበዳዩን ግን ቻልና ለሀገር ዝም ብለ ሙት። ገዳዩን ግን የሚናገረው የለም። ይሄ ኒውትራል ነኝ የሚለው የሚናገረው ማን ነው? ተበደልኩ ተገደልኩ ምን ላድርግ የሚለው ቻለው። ዞር ብሎ ግን ገዳዩን ምንም የሚናገረው የለም። ያ ነው ትልቁ ችግራችን። እኔ በየጊዜው የሞተ በየጊዜው ረ ተገደልኩ ይያልክ ሌላው መጥቶ ዝም ብለህ ሙት ለሀገርህ ሙት
ስሙም
የሚገልህም ያንተው ሀገር ሰው ቢሆን አንተ ሙት። ያኛውን ግን ለምንድነው አትግደል ለሀገራችሁ በጋራ አንተም ለሀገርህ ቁም የማይባልበት ምክንያት አይገባኝ። የትም ቦታ እንደዚህ ነው የምሰማው። ሁልጊዜ እንትን የሚሰጠው ለማን ነው? ተበደልኩ ለሚለው ነው። ለበዳዩ ግን ምንም ነገር የሚነገር የለም። እና ይሄም መሻሻል አለበት። ሌላው አንድ ነገር መኖር ያለበት ኤሌመንተሪ የሆነ ቤዚክ የሆነ በኢትዮጵያውያን መካከል ስምምነት መኖር ይገባዋል። ቤዚክ የሆነ ምንድነው ቤዚክ የሆነው ብለው ነው የሰው ልጆች መብት መከበር የማንንም መብት ይሁን የፖለቲካ ድርጅቶችም የማንንም ፖለቲካ ድርጅቱ የማንንም ብሔር ይሁን የማንንም ቋንቋ ተናጋሪ ይሁን ሁሉም በሰው ልጅ መብት መከበር መስማማት መቻል አለበት። አንድ ሁሉም ደግሞ በቤዚክ ዲሞክራቲክ መብቶች መስማማት አለበት። የኔ መብት የሱ መብት የምት ሳይሆን ጀነራል በሆነው ትሩዝ ከተስማማን ሰው መገደል የለበትም። ሰው አላጓም መታሰር የለበትም። ማንንም ይሁን ከየትም ከየትም ይሁን እኔና አንተ ወይንም እኔና እሷ ከተስማማን በዛ ላይ ተነስተን ስለ ሀገራችን የጓራ ጉዳይ በጋራ መስራት እንችላለን። የኔን የግል ችግሬን አይደለም የኔን የግል ፓርቲን ችግር አይደለም የሱን የግል ፓርቲን ችግር አይደለም ጀነራል የሆነው ሰው መገደል የለበትም ኢትዮጵያ ውስጥ ያንተም ይሁን የኔም ይሁን በዚህ እንስማማ ተበለን ከተስማማን በኋላ ከዛ በኋላ ስለ ሀገራችን የውጭ ጣላት በቀጥታ ያለምን ችግር መስራት እንችላለን። እነዚህ አሁን የተከስኳቸው ጥቃቅን ነገሮች ካሟላን ጥቃቅን እንኳን አይደሉም
ያው መሰረታዊ ነገር ካሟላን
በጋራ መስራት እንችላለን። አለበለዚያ ግን ተገዳዩን ሁልጊዜ እየነገርከው ብትሞትም ዝም ብለህ ሙት ግን ለሀገር ቁም ገዳዩን ግን ዝም ብለህ ሲገድል ዝም ይያልከው አይሰራም። ጀስቲፋይድ ይሆን እንትን ማድረግ መቻል አለብን።
ስለዚህ የመጀመሪያ የውስጥ ሰላማችንን የውስጥ ትብብራችንን ሳናጠነክር ወደ ውጭ ዲፕሎማሲ ብንሄድም ወደ ኋላ የሚጎትት ነገር ነው የሚሆነው።
ጊዜ ይጎትታል። ፍላጎት አለ። ፍላጎት እኔ አሁን ለምሳሌ በጣም እንትን ይለኛል የሀገሬ ጉዳይ ከሁሉም በላይ እንትን ይለኛል ግን ተጨናጭቄ ውጮትቼ ምን ብዬ ስመለስ እንዲህ ተደረገ ሲል ሞራሌን ክት ነው የሚለው።
ይከነው
እንዲህ አይነቱ ነገር ከመንግስትም በኩል ወይንም ደግሞ የመንግስት ደጋፊዎችም ሊያስቡበት ይገባል።
አዎ ምናልባት አመልጠክሷል በዚህ በኢትዮጵያ ውስጥ የአምባሳደርነት ሹመት የሚሰጠው ከአይናቸው ለሰዎቹ እንዲሄዱ ወይም ጥረታቸው ዝም ብላችሁ ብሉ ነው እንጂ ፕራክቲካሊ የዛ የኢንተርናሽናል እንትን ተጋላጭነት
ስላላቸው ሳይሆን አሁን ያልከው ነገር ለማሸሽም ለምንም በተለይ ደግሞ የሚደግፉትን የራሳቸውን የቋንቋ ተናጋሪ ምናምን ቦታ ለማስያዝ
አው ቁጭ ብሎ ከዚህ በኋላ እንጂ ኢትዮጵያን ይመስለኛል ኤምባሲ ማለት በሌላው ሀገር የሚገኝ አንድ ሀገር እንደማለት ነው። ያ ማለት የኢትዮጵያን ጥቅም ኢትዮጵያን መንግስት ያንን ጥቅም ማስከበር መቻል አለበት። ስለዛ ደግሞ ኳሊፋይድ መሆን አለበት እንጂ በኮታና በምን የሚሰጥና አሁንም ዋጋ ሲያስከፍለን ያስከፍለን ያለው ምናልባት ይሄ በትግራይ የምን ዘመቻ ነው
የህግ ማስከበር
ዘመቻ ልክ ሲነሳ እዚህ ሬዲዮ ላይ ያወራነው ነገር አለ። ዲፕሎማቲክ በዲፕሎማሲው ጦርነት መሸነፍ እድሉ ሰፊ ነው። ምክንያቱም ባትልና ዋር የሚባል ነገር አለ። ዋሩ መጨረሻ ላይ የዲፕሎማሲው የምኑ ውጤት ነው። ባትሉ የዛው የመሬት ላይ ግራውንድ ውጊያ ነው። ስለዚህ አሁን ያጣን ያለነው ነገር በዚህ በሱዳንም በኩል ያጣን ነገር እንደ መፍቴ ግን አንድ አቅጣጫ ብታስቀምጥ አጠቃላይ አሁን ለምሳሌ የመዋቅር ለውጥ ነው የሰዎች ለውጥ ነው ይሄንን ሁኔታ ሊያስለውጥ
ነው መዋቅር ለውጥ ነው የሰዎች ለውጥ አይደለም። መዋቅሩ ካልተለወጠ መዋቅሩ ካልተስተካከለ ጉልቻ ቢቀያየር ምንም ለውጥ የሚያመጣ ነገር የለም። አላማው ምንድነው? የዲፕሎማሲ አላማ ይሄንን እኔ እስከሚገባኝ ድረስ የውጭ ጉዳይ ሚኒስቴር የዲፕሎማት ትምህርት ያስተምራሉ ይመስለኛል።
ኦኬ
እና እዛ ላይ ምንድነው ቤዚክ የአንድ ሀገር ዲፕሎማሲ ምንድነው ማድረግ ያለበት? ምንድነው አላማው? እዚህ ሲሉኖች የሚሉት አለ ሞልና ሲፍት የሚሉት አለ ሁለት ነገር። ምንድነው አላማው? ምን ለማድረግ ነው? ምን ለማግኘት ነው? ይሄን ለማግኘት ደግሞ ምን መሰራት አለበት? እነዚህ ነገሮች ከላይ ካላስቀመጡ በስተቀር ገሌኑ አህ ችግር እንዳይመጣበት የኛ ፓርቲ ደጋፊ ስለሆነ ወይም አባል ስለሆነ ወይም እኔ ዘር ስለሆነ እዛ ቦታ ላከውና ቁጭ ብሎ ይብላ ያገርን ችግሩንም የሚያቀው እንትማን ነው ሀገሪቷን ምን አይነት ፍላጎት እንዳላት ምን እንደምትፈልግ እንኳን ማክሰው ከሾምክ ሄዶ እዛ ምን ማረጋ አይችልም የመዋቅር ለውጥ ያላ
ስለዚህ በዚሁ በመርጫ የሚፈቱ ነገሮች አሉ ለታ አስባለሁ አሁን እነዚህ ነገሮች ይሄንን አማራጭ ይዞ የሚመጡ ያን ፖለቲካ ፓርቲዎች ሲከራከሩ እንደዚህ አይነት ነገሮችን አንስተው ይከራከሩ በጣም የሚያነሷቸው ነገሮች ትካከን እና የሆኑ ነገሮች ናቸው እንጂ ይሄ ሀገሪቷን ወደፊት ተጣፈንጣ የሚወስን
ምንኛኮ መርሳት የለለብን ይሄ ነገር ሊነሳ የሚችለው እነዚህ ቤዚክ የሆኑ ነገሮች ውይይት ተደርጎባቸው ህዝቡን ማዳምጡ የሚፈልገው መምረጥ የሚችለው ትልልቆቹ ችግሮቻችን እኛ ሀገር እኮ ባሁኑ ጊዜ እኔ እንደውም ሁሉ ጊዜ ሬዲዮ የሚናገረው ምንድነው ምርጫ ባይኖር ደስ ይለኝ ነበር ለምንድነው ምርጫ ባይኖር ደስ ይለኛል ምርጫ ስለማልወድ አይደለም ግን ምርጫ ተደርጎ ሰላም ምርጫ መደረግ ያለበት ሰላም ዲሞክራሲ የህግ የበላይነት ባለበት ሀገር ነው አሁን ምርጫ ተጭመረበረ ብትል እንኳን የት ሄደ ነው አቤት የምትለው አይሰራም እኔ የምመኘው የነበረው ምንድነው ዶክተር አብይ ስልጣናቸው ላይ ይቀመጡ ሶስት አራት አምስት አመት እኔ የስልጣን እንትን አይደለም እንደኔ ኢትዮጵያ ለምሳሌ ፍላጎት ሀገሪቱ በሰላም ዲሞክራሲና የህግ በላይነት የሚከበርባት ሀገር እንድትሆን ኢንስቲትዩሽኖች የህግ ኢንስቲትዩሽኖች ይጠንክሩ ነበር የምለው ብዙዎችም ድርጅቶች እንደውም አንዳንድ ትንትሮች ምርጫው ምንድነው አሁን ምንድን እንደውም አደጋ የሚሆነው
የሌጂቲሜሲ ምንጫና
ሌጂቲሜሲ አገኘው ከእንግዲህ በኋላ የፈለኩት አደርጋለሁ እንዳይሉ ፈራለሁ ግን መሆን ያለበት ኢትዮጵያ ውስጥ ይሄ ኢንስቲትዩሽኖች ህግ ከሁሉ በላይ የበላይ እንደሆነ ፖሊስ ከህግ ውጭ እንደማይሰራ ፖሊስ እኮ አሁን የድርጅቶች መሪ ነው ተግባባን ፖሊስ የድርጅቶችን አላማ የሚያስፈጽም ነው ሁሉ ነገር የድርጅቶችን እንትን ነው ያስካለ ድረስ እኔ ምንም ለውጥ የሚታየኝ
ምርጫው ማስፈልግም ከሚሉት ወገነ ማለት ነው አሁን ለጊዜው ምርጫ ያስፈልግ ነው
እኔ ፍላጎት ምርጫ ስለምጠል አይደለም ህግና የህግ የበላይነት የሚከበርባት የኢንስቲትዩሽኖቹ ከፖሊስ ከመንግስት ውጭ ሆነው ራሳቸውን ልክ አውሮፓ ውስጥ የሰለጠኑ ሀገሮች እንደሚያደርጉት ስዊድን ውስጥ የጠቅላይ ሚኒስትሩ ተነስቶ ፖሊሱን እንዲያርግ ሊላ አይችልም ፖሊሱ ከጥፋት ነው መስሎ ከታየው ሄዶ ያስረዋል እነዚህ ነገሮች እንዲኖሩ ነው የምንፈልገው።
እስቲ ውይይታችን በሰዓት ጥረት ምክንያት ሳይገደብ አይቀርም። እንግዲህ በቀረን ሰዓት ትንሽ ውይይት እናደርጋለን ቀድም ካቆምንበት እንቀጥላለን። እንግዲህ የምርጫ ጉዳይን አንስተን የምርጫ አስፈላጊነትና ቀጣይነቱ ምንድነው? ምርጫ ይዞ የሚመጣው ችግር ምንድነው የሚለውን አንስተን አህመድ በግል እንደ ግል አቋም ብሎ የምርጫ አስፈላጊነት አሁን አይታየኝም ተቋማት ሲተነክሩ ነው ምርጫው በበለጠ ጥሩ የሚሆነው ይላል እኔ ደግሞ ምርጫው የተቋማትን መጠንከር አያመጣም ወይ የሚል ጥያቄን ጠይቃ
የጥሩ ጥያቄ ነው ምርጫው የተቋማትን መጠንከር አያመጣም ወይ ለሚለው ጥያቄ ሁላችንም ሃይፖቴቲካል ነው የኔም ሃይፖቴቲካል ነው ግምት ነው እንደኔ ግን ምንድነው ምርጫ ለማድረግ አንተ በቀላሉ እንውሰደው ከዳቦና ከእንጀራ ምን ትመርጣለህ ብትባል ዳቦ ብትል የሚቀጣህ የለም እንጀራ ብትል የሚቀጣህ የለም የፈለከውን አንተ የተፈለከው ኢትዮጵያ ውስጥ ግን አሁን ባለው ሁኔታ ይቻላል ወይ ነው የኔ ጥያቄ በዚህ ላይ ደግሞ የትኞቹ ድርጅቶች ናቸው በሀገሪቱም አራት ማዕዘን እየተዘዋወሩ የሚመስላቸውን ለህዝብ ማስረዳት የሚችሉት የትኛው አካባቢ ነው ምናልባት አዲስ አበባ ለዛውም ደግሞ የአዲስ አበባን ሁኔታ ያያየን ነው በምን ቁጥጥር ስር ይወደቀች እንደሆነ ሰዎች ሰላማዊ ሰልፍ እንኳን ወጥተው በህገ መንግስቱ የተቀመጠው መፍታቸው ምን ይላል ህገ መንግስታችን ውስጥ ማንንም ሰው ሐሳቡን በጽሁፍ በሰልፍ በቃላት የመግለጽ መብት አለው ይላል በኔ የትርጉም ባጭሩ ኢትዮጵያ ውስጥ ግን አዲስ አበባ ላይ ሰላማዊ ሰልፍ ለማድረግ ስትፈልግ ምንድነው የሚባለው የለለ ታሪክ ተተርኮ ለአፍሪካ አንድነት መሪዎች ስብሰባ ስለምንዘጋጅ ይላል የለለ ስብሰባ ነው የለለ ነገር ፋብሪኮ ፖሊስ ይከለክላል ፖሊስ በመጀመሪያ ደረጃ የመፍቀድም የመከልከልም መብት ሊኖረው አይገባም የለውም ጸጥታ ማስከበር ብቻ ነው የፖሊስ ኃላፊነት ጸጥታ በጸጥታ ምክንያት ብሎ መከልከል አይችልም ምክንያቱም ጸጥታ ማስጠበቅ የሚችለው እሱ ነው ስራው ሚያ ነው ለዛ ነው ደሞዝ የሚከፈለው ደሞዝ የሚከፈለው ደግሞ ፖሊስ አምርቶ አይደለም ገበሬው ነጋዴው ሰራተኛው የሚከፈለው እንቀረጥ ከዛ ነው ደሞዝ የሚያገኘው ይሄ ገና ኢትዮጵያ ውስጥ አልታወቀም ፖሊስ ራሱ አገሪቱ ወሳኝ ይመስለዋል የፖሊስ አዛዦች የፈለጋቸው ነው የሚናገሩት ኢትዮጵያ ውስጥ የጦር አዛዡ የፈለገው ነው ይናገራል እኔ አሁን ለምሳሌ በጣም ነው የሚሰቀጥጠኝ ሳስበው ተመስገን ደሳለኝ ላይ የጀነራሉ ያሉት እኛ አንድ የጦር ወታደር በተመስገን በጻፈው ተናዶ ቢገድለው አላፊ አይደለንም እንደዚህ ብሎ የኢትዮጵያ ጀነራል እንደዚህ ብሎ ይናገራል ግደለው ማለት እኮ ነው ያ ጀነራል መታሰር ነበርበት እንደኔ መጠየቅ ነበርበት አይጠየቅም ኢትዮጵያ ውስጥ ፍርድ ቤት የለቀቀውን እስረኛ በነጻ ሆኖ ይከራከር ያለውን እስረኛ ፖሊስ በር ላይ ሆኖ ነው እኔ ፈልገዋለሁ ብሎ ያስራል ምን ይላል ፍርድ ቤቱ ካንዴ ሁለት ሶስት ሲሆንበት እኔ ከዚህ በላይ ምን ማድረግ እችላለሁ እንግዲህ የፍርድ የበላይነት የህግ የበላይነት በአንድ ሀገር ውስጥ ካልተከበረ ድረስ የዛች ሀገር ሉዓላዊነት አጣያቂ
ምርጫም ያንን ሊያመጣ አይችልም
እንዴት አርጎ ሊያመጣ ይችላል ያ ነው የኔ ፍርሃቴ ኦፍ ኮርስ ተናግሬያለሁ ግምት ነው ሃይፖቴሲስ
ግን ወደዛም በመንገድ የሚወስደን ምንድነው አሁን ምርጫ ይወስደንም ካለ
እኔማ ቀድም ተናገርኩ ፍላጎቴ እንደኔ ቢሆን
ተቋማት ይጠነክራሉ አልክ መጠንከር አለባቸው አልክ ወደ ተቋማት ጥንካሬ ሊወስደን የሚችል አሁን ለምሳሌ አንተ መፍትሄ ዶክተር አቢ 3 አመት ያለ ምርጫ ቢቆዩና ይሄን ቢሰሩ ከዛ በኋላ ምርጫው ቢካሄድ የሚል ሐሳብ አቀረብ ፍላጎቱ ካለ 3 አመትም 5 አመትም የጊዜው ጉዳይ አይደለም አይ ሌጂትሜሲ ጉዳይም አይደለም ግን በየነ ባለፍንባቸው ግዛቶች ተቃውማት ስንስተያቸው ለምሳሌ የተወሰዱ ሪፎርሞች አሉ በፍትም በምርጫ ቦርድም በሰባዊ መብት ኮሚሽንም የተወሰኑ የሰው መቀየር የተወሰነ ነገር አለ ነገር ግን እነዛ ተቋማት በሰዎቹ ፕሮፌሽናል መሆናቸው ጠንክሯል ብለ ታስባለ ወይስ በዛው ይቀጥል 5 አመትም 3 አመትም ተደጋጋሚ ውጤት አይደለም ይሆን
ይውል አንድ ነገር አለ የህዝብ ደግሞ መነቃቃት ንቃት ማግኘት በተለይ ሚዲያዎች አድርባይነታቸውን ትተው እውነቱን በየጊዜው ለህዝብ ቢያደርሱ በአንድ ሀገር የዲሞክራሲ ትግል ላይ ማይከፍ ያልተከፈለበት መስዋዕትነት ያልተከፈለበት የለም ስዊድኖች የዛሬ 80 አመት ገደማ ኦዳለን የሚሉት ቦታ አለ የኦዳለን ይያሉ ያከብራሉ ምንድነው ሰራተኛው ሰላማዊ ሰልፍ ሲያደርግ ወታደሮች 4 ሰው ነው መሰለኝ የገደሉት እድሜ ልካቸውን በየአመቱ ያከብሩታል ያንን እንግዲህ 4 ሰው ሞቶባቸዋል በዚህ በተቃውሞ ምክንያት የዛሬ ኦዳለን የሚሉት ያ እንግዲህ ለነሱ ትልቅ ነው 4 ሰው መሞቱ እኛ ሀገር እንደፈለገ ቢረፈርፍህ ዞር ብሎ እንትን የሚደለም ያን ዛሬ አንዱ ሲሞትበት ሌላው ካልጮኸ ሌላው ሲመጣ ሌላው ካልጮኸ ምንድነው የሚመጣው ሁሉም እንዳይጻጥለጥ ብሎ ይኖራል ያንን ደግሞ ፈላጥ ቆራጦች ይወዱታል ምንድነው የሚፈለገው በተለይ በህዝብ ገንዘብ ተምሮ ዕውቀት ያገኘው የሚዲያው የተማረው ክፍል ወዘተ ወዘተ ትንሽ ቢሆን መክፈል መቻል አለበት ሰው ሲአላግባብ ሲገደል ሲታሰር ምን ሲል ጻጥ ይያለ እኔ ኑሮዬ ነው የሚል ከሆነ ያ ከእንስሳነት አይለይም ለኔ ያ የተማረው ትምህርት ምንም ለሱ አልጠቀመውም ሰው አላደረገውም ሰው ማለት ሰው ምታገኝ ማለት የምትችለው መቼ ነው በሚፈልግበት ጊዜ የሚቆም ነው በችግር ጊዜ የማይቆም ሰው ወዳጅ አይደለም ኢትዮጵያ ውስጥ በደል እንዲህ አይነት አይን ያወጣ በደል ሲሰራ የተማረው ክፍል ሚዲያው ጋዜጠኛው ምኑ አብሮ የሚያጨበጭብ ከሆነ ባይማር ይሻለው ነበር ባይመራመር ይሻለው ነበር እንዲሁ ለሆዱ እንዳደረ ከተፈጠረበት ጀምሮ ምንም ትምህርት ሳይቀስም በዛው ቢኖር ይሻለዋል ምንድነው ያገኘው ያተረፈው መማርና ማወቅ እኮ ማወቅ ማለት ምንድነው ስተትና ጥሩን ነገር ለይተህ ጥሩን ስራ ላይ ማዋል መጥፎውን እንድትተው ለራስ ብቻ ሳይሆን ህብረተሰብህም ያንን ማድረግ የማይችል የተማረ ክፍል ዜሮ ነው ለኔ በደርግ ጊዜ ሲያጨበጭሙ ነበር የተወሰኑ ታገሉ ለውጥ መጣ በወያኔ ጊዜ ታገሉ ለውጥ መጣ ሚዲያዎችን ያጨው ተሰደዱ ምን አሉ አሁን ደግሞ መታየው ምንድነው መሰደድ ብቻ አይደለም አብሮ ያጨበጭባል ባብዛኛው አብሮ እልል ይላል በደርግና በወያኔ ጊዜ እንኳን የታገለው ሚዲያ አሁን አብሮ ማጨብጨብ ጀምሯል ስህተትን ይሄ ስህተት ነው ይሄን ነገር መልመድ መቻል አለብን ህዝቡ ደግሞ እንዴት ነው የንቃቱ መጠን ከፍ ማለት አለበት ያን ያደርግ የሚችለው ደግሞ ኢንፎርሜሽን ሲያገኝ ነው ኢንፎርሜሽን መስጠት የሚችለው ደግሞ ሚዲያው የተማረው ወዘተ ያለው ነው ያ ነገሮች ተባብረው ነው አንድ ላይ ሆኖ ነው በነገራችን ላይ ምንም አይነት እንትን ሳትከፍል ዋጋ ሳትከፍል ለውጥ ይመጣል ዴሞክራሲ ይገኛል ማለት ዘበት ነው ማንንም ቢሆን የያዘውን sultaan መልከት አይፈልግም
አዎ ነጻነት በነጻ ይመጣ ምናልባት አሁን የገለጽካቸው ቀደም ያሉ ምንስማማባቸው የምርጫ ቀድመ ሁኔታዎች መመቻቸት አለባቸው እንዳልከው ፓርቲዎች ሄደው በያራቱም የኢትዮጵያ ክፍል መከስከስ እስኪችሉ ድረስ ወይም የምርጫ ሳባቸውን እስካላቀረቡ ድረስ ምርጫ የሚለውም ነገር ቦታ የለውም ግን እንደዛም ሆኖ ምርጫው ሊከር ነው ሰው ከመርጫው ምን ተጠብቃለ ምንድነው ያንተ ኤክስፔክቴሽን ምንድነው ምርጫውን ተከትሎ ሊመጣ የሚችለው ነው
እድም ያቀረብኳቸው ግምቶቼ ናቸው እኔ የምመኘው ግምቶቼ ስህተት ቢሆኑልኝ ደስታውን አልችለው በጣም ነው ደስ የሚለኝ እኔ አንድ ብዙ ጊዜ ሲባል ሰምታችኋል አይ ሆፕ ስህተተኛ ነኝ
አይሽ
ተስፋ አደርጋለሁ አይ ዊሽ ስህተት ነው የምገምተው በእውነት እንደሱ ከሆነ ስለዚህኛ ሆኜ ምርጫው በትክክል ተካሂዶ በትክክል ስል 1% አልተበቅም በመጠኑም ቢሆን ተካሂዶ ለውጥ አቅጣጫ ቢዝልን ለሚቀጥለው እናስተካክላለን እኔም መፈራው ግን
ምኞት ነው ይሄኛው
አ ምኞት ነው ግን አሁን ምን
ተበቅሽነ
it's hard to ማን ነው ከባድ ነው ለመተንበይ ተስፋ ማድረግ ብቻ ነው የምችለው ተስፋ ማደርገው ለሚቀጥለው ምርጫ ቀዳዳ ይከፍትልናል ነገሮች እየተስተካከሉ ይሄ እንዲሄዱ ያደርግልናል የሚል ተስፋ አለኝ
እሺ በጣም እናመሰግናለን አህመድ ዮናስ ምርጫው ላይ የምትጨምረው ሐሳብ ካለ መጨመር ትላለ ከሌለ ደግሞ የመሰነባብቻ ሙዚቃን ጋብዝና እዚህ ስቱዲዮ የነበረን ፕሮግራሙን ስንመራም ቴክኒኩም ላይ ያለን ባንድ ላይ በመሆን እንሰናበታለን መልካም ሳምንት እስከ ሳምንት
So long.
ፕሮግራማችን በዚህም በዚያም ብሎ ወደ መገባደዳው ደርሷል። ከዚያ ቀደም ብለን ግን የአቶ ታዲዮስ ታንቱን ሁለተኛ ክፍል ኢንተርቪው በተመለከተ የኢትዮጵያ ድምጽ ሬዲዮ በፍጹም የማይቀበለው የማይደግፈው የአቋማችን ያልሆነ ከኛ አቋም ዳያሜትሪካሊ 100% የሚለይ በመሆኑ ማንደግፈው መሆኑን ለውዳን ማጮቻችን እየገለጽን በዚህም የተነሳ ፕሮግራሙን እንዳይተላለፍ አቋርጠናል። እና ይህ የተሰማችሁ ኢትዮጵያን ወገኖቻችን የኢትዮጵያ ድምጽ ሬዲዮ በፍጹም የማይደግፈውና የሚቃወመው መሆኑን በአንስሮ ልናሳውቃችሁ እንፈልጋለን።
ያድማጮቻችን ያው አመድ ገልጾታል። ያው የፕሮግራማችን ፍጻሜ ደርሷል። ኦልሞስት እየጨረስን ነው። በድጋሚ ይሄንን ነገር አጽንኦት ሰተን ማሳሰብ እንወዳለን። በስልክ ደውላችሁም አስተያየት እየሰጣችሁን በጣም እናመሰግናለን። እና አጽንኦት ሰጣችሁ አሁንም እንድታዳምጡን ፍጹም አቋማችን ያልሆነ ፕሮግራሙንም ያቋርጥ ነው በዛ ምክንያት እንደሆነ እንድታቆሉን እንድትገነዘቡ እንወዳለን። ኢትዮጵያ ሁልጊዜ በልጆቿ ታፍራና ተከብራ ትኑር የሚል መልእክት እናስተላልፋለን። Welcome summit.
Come on.